Adonis. Il est toute Adonis. Rien de nouveau. À bientôt.
Oh, ጤና ይስጥልኝ የኢትዮጵያ ድምጽ ሬዲዮ ተከታታዮች እንኳን ደህና ቆያችሁን እያልን ሳምንታዊ ፕሮግራማችንን ወደ እናንተ የምናደርሰው በቴክኒኩ መብራቱ እኔም በዝግጅቱ ፕሮግራም አቅራቢነት ዘውዱ አብረናችሁን ቆያለን። ዛሬ የሚኖሩን ፕሮግራሞች አንድ ኢንተርቪው ይኖረናል። ኢንተርቪውም በኢትዮጵያውያኖች በስዊድን ከተማ ውስጥ ያደረጉት ሰላማዊ ሰልፍን በተመለከተ ከኢትዮጵያ ስደተኞች ማህበር ሊቀመንበር ካቶ ኤፍሬም አክሊሉ ጋር ምናደርገው የስልክ ውይይት ይኖረናል። በመቀጠልም የተለያዩ ፕሮግራሞች ይኖረናል። ዛሬ የኢሬቻ በዓል ይከበራል በመላው ኢትዮጵያ። ያንንም አስመልክቶ አምና የነበረውን ነባራዊ ሁኔታ ባጭሩ መንቃኝበት ጊዜ ይሆናል። ከዛም በመቀጠል የተለያዩ ዝግጅቶች ይኖረናል። በመዝናኛው የበረከት የመዝናኛ ፕሮግራም ከባለፈው የቀጠለውን ያቶ መናሲን ህይወት በተመለከተ ሁነተኛ ታሪክ መሰረት አድርጎ የተገለጸ በመሆኑ ባለፈው ሳምንት ተከታዩን ባለማቅረባችን ይቅርታ እየጠየቅን አሁን ግን ተከታዩን በመዝናኛ ሰዓቱን ይዞላችሁ ይቀርባል። እስከዛው ከቀሪ ዝግጅቶቻችን ጋራ መልካም ቆይታ እያልን እኔም መብራቱም አብረናችሁን ቆያለን።
ያው ግን ያው ምናልባት የተዘነጋ ይመስለኝ በዋናነት ትላንትና የኢትዮጵያን ማህበር ምን የኢትዮጵያን ኮሚኒቲ በስዊድን ነው የኢትዮጵያ ማህበር በስዊድን ያለውት አዳዲስ ስራ ክንውኖችን አካሂዶ ነበርና በአንዳንድ አጋጣሚዎች ስራ አጋጣሚዎች እኔም በአካል ተገኝቼ ነበር። በእለቱም ከዚህ ቀደም በሬዲዮናችንም በአካልም በስልክም ጥሪ ገብተው የማህበሩ አመራሮች ሐሳባቸውንና ማህበረሰቡ ተገኝቶ ሁኔታውን እንዲከታተል አዲስ ምርጫ ማካሄዷልና እዛ ላይ እንዲሳተፍ የበባለቤትነት ስሜት ሁሉም ማህበረሰብ እንዲያስተዳድረው ጥሪ አድርገው ነበርና እሱን ተከትሎ ትላንትና አጠቃላይ የስራ እስከዛሬ የነበረው የስራ እንቅስቃሴ ሪፖርት ቀርቦ ባለው የመተዳደሪያ ህግ ላይ ማሻሻያት እንዲደረግበት ከዚህ ቀደም ይሄ በእንደዚህ አይነት ህግ ዙሪያዎችና አጠቃላይ ነባራዊ ሁኔታዎች ስለ ስዊድንም ስለ አጠቃላይ ሁኔታም እውቀቱ ያላቸው ከዚህ በፊትም በነበረው ማህበረሰቡ አንድ አርጎ በኮሚኒቲ ደረጃ ሲያንቀሳቅሱ የነበሩ ሰዎች ተሳትፈውበት የህግ ማሻሻያ ቀርቦ ቤቱ በተገኙ ሙሉ ድምጽ አልፏልና አዲስ የኮሚቴ ስራው የሚያስቀጥሉ ኮሚቴዎች የተመረጡበት ሁኔታ አለና እጅግ በጣም ደስ የሚል ግልጽ የሆነ አሰራር የነበረበት ሂደት ነበርና እሱን በተመለከተ ከኮሚኒቲው ወይም ከያው ኢትዮጵያ ማህበረሰብ በስዊድን አመራር የሆኑት አቶ አበረ ጋር አጠር ያለ ስለ ሁኔታው አጠር ያለ ቆይታ ማረጋችን እናረጋለን። ከዛም በተጨማሪ እንግዲህ ኢትዮጵያ ውስጥ ሰሞኑን ሳይሆን ኢትዮጵያ ውስጥ ይሄ ፍርአት ከመጣ ጀምሮ ዘረን መሰረት ያረጉ እጅግ በጣም ለኢትዮጵያ አንድነት አደገኛ የሆኑ ስራዎችን ሲሰረቁ ይቷል። ከነዚህ ውስጥ ደግሞ ጥታቸውን እያየናቸው ካለነው እጅግ ልባችን ያሳዘነን ውስጣችን እየነካን ያለው ትልቁ ችግር በሶማሊያና በኦሮሚያ መካከል ህዝቦች መካከል ፍርአቱ ባደረገው እና በሰራው ውስጥ ሴራና ሽኩቻ በተለይ ማመራር ላይ ያሉ ሰዎች ማህበረሰቦችን ከግል ጥቅም ማስገኛ በዘለለ ማሰብ ባለመቻላቸው የተፈጠሩ ችግሮች አሉና ያንንም በተመለከተ እዚህ ስዊድን ሀገር የሚኖሩ በተለይም ደግሞ በአለም አቀፍ ደረጃ ታስክ ፎርስ አቋቁመው በአለም አቀፍ ደረጃ የኦሮሞና የሶማሌ ተወላጆች ኢትዮጵያውያኖች ይሄንን አሰራር ይሄንን ሂደት እንደማይደግፉት እንደሚቃወሙትና ይህ የህዝብ ምፍላጎት ሳይሆን ፍርአቱ ያመጣው የፍርአቱ ራሱን በስልጣን ወንበር ላይ አመቻችቶ ለማስቀመጥ ካልቻለም ደግሞ የኢትዮጵያ ህዝብ ወደማይመለስበት ወይም ሊቀበለው ወደማይችል ከፍተኛ ጥፋት ውስጥ ከቶ ለማለፍ የተደረገ የውስጥ ሴራ እንጂ ህዝቦችን የሚወክል ሁኔታ አይደለም በሚል ተቃውሞ ሰልፍ ለማድረግ ተዘጋጅቷል። ከዚህ ቀደም የሁለቱን ማህበረሰብ በስልክ አስገብተን ለማነጋገር የሞከርንበት ሂደት ነበር። በርግጥ የሶማሌ ተወካያችን በተለያዩ ሁኔታዎች ማግኘት ባንችልም ቅሉ እና በዛ አጋጣሚም ሰልፎች እንደሚኖሩ ተካይዶ ነበርና እሱንም ዝርዝር ሁኔታ መቼ እንደሚሆን አጠቃላይ እነሱም በስልክ ገብተው አጠር ያለ ቆይታ ከኛ ጋር ያደርጋሉ። እንግዲህ ከዜና ሰዓት ወጃችንም ይከታ ሰዓቱን ተከትሎ ይቀጥላል። ዘውዱ ቀደም እንዳልከው ሌሎች ፕሮግራሞችም አሉ። ሩቅ ሀገር የስልክ ጥሪ እናረጋግበት ሂደት አለ። አሁን እንግዲህ ከተሳካልን ደሞ በሌላው የኢትዮጵያ አቅጣጫ ምን አይነት ሁኔታዎች አሉ ምልቱን ነገሮች ለማየት ምን ሞክርበት ሂደት ነው ያለውና አንተ እንደጋበዝከው አብራችሁን ቆንጆ አድማጮቻችን እስከ ፕሮግራማችን
እዚህ ጋር ካነሳው ርስ ጋር የሚያዝ ነው። አቶ አብዲ መሐመድ የሚባሉ የሶማሊያ ክልል ፕሬዝዳንት ሰሞኑን የሀገር ሽማግሌዎችን ሰብስበው የኦሮሞና የሶማሌ ህዝብ አንድነትን አብሮ መኖርን አብሮ መብላትን ሲሰብኩ ነበርና በዛው ምሽት የኦሮሞ ተወላጆች ሆኖ ከጅጅጋ እየተፈናቀሉ መሆናቸውን በታጣቂ ኃይሎች መተወቂያ የጠየቁ ከየቤታቸው መፈናቀላቸውን በተለያዩ ሚዲያዎች ላይ እየተመለከተን ያለነውና መንግስት ይሄንን ሐሳብ ራሱ የሁለቱ ግጭቶች ጠንሳሽና የሱ እጅ እንዳለበት አመላካች ሁኔታዎች እየታዩ ነው። እንግዲህ መስመር ላይ ገብተው ይሄንን ሐሳባቸውንና ያለው ነባራዊ ሁኔታ የሚገልጹልን የክልሉ የዚህ ሀገር የክልሉ ተወካዮች የሆኑትን ሰዎች መስመር ላይ ገብተው አስተያየት እንዲሰጡልን እየጋበዝን ወደ ቀጣይ ዝግጅታችን እናልፋለን።
Not
ጤና ይስጥልኝ። አሁን እንግዲህ በቀጥታ ከኢትዮጵያ የስደተኞች ማህበር ካቶ ኤፍሌሊቀ መንበር ካቶ ኤፍሬም አክሊሉ ጋር ቀጥታ የስልክ ግንኙነት አለን እና ይሄንን እንድትከታተሉ እንጋብዛለን። ሄሎ አቶ ኤፍሬም።
አቤት።
ጤና ይስጥልኝ።
ጤና ይስጥልኝ።
ሄሎ ይስማል?
አዎ ይስማል።
እንግዲህ ትላንትና ኢትዮጵያውያኖች በስዊድን ስቶክሆልም ሰፊ የሰላማዊ ሰልፍ አድርጋቸዋልና ያንን በተመለከተ የሰላማዊ ሰልፉን ዋና ተግባር ወይም ምክንያቱን በሰፊው እንዲያብራሩልን እንጠይቃለን።
ኦኬ ሺ አመሰግናለሁ። እንኳን ለኦርቶዶክስ እምነት ተከታዮች እንኳን ለመስቀል በዓል አደረሳችሁ ላለሁ በዚህ አጋጣሚ። እንግዲህ ያው እንደሚታወቀው አምባገነኑና ግፈኛው የወያኔ መንግስት በኢትዮጵያውያን ህዝብ ላይ በተለይም አሁን ትናንትና የወጣንበት ዋና ሁኔታ በሶማሊያና በኦሮሚያ ክልሎች ላይ ግጭት እርስ በርስ የሚያደርጉበትን ራሱ በፈጠረው ድርጊት ህብረተሰቡ ተከባብሮና ተዋልዶ በማንኛቸውም ነገር በሚያግባባቸው እሴቶች ሁሉ አንድ ሆኖ የሚኖሩትን ህዝቦች በማጋጨትና እርስ በርስ እንዲተላለቁና የእርሱን የስልጣን እድሜ ለማራዘም በሚፈልገው ሁኔታ እየተጓዘ ያለበት ሁኔታ ነው ያለው። ሆኖም ግን ያው ተትናንት ወዲያ የወጣንበት አርብ ዕለት ማለት ነው የወጣንበት ዋናው አላማው የኦሮሚያና የሶማሌን ክልሎች ብቻ በተመለከተ አይደለም። ዛሬ በኢትዮጵያውያን ህዝቦች ላይ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ባሉት በሁሉ አካባቢዎች ላይ በተለይ ማጆሪቲ ፖፑሌሽን ያለባቸውን ብሔሮች ያ ህብረተሰባቸው እንዲቀንስና እንዲጠፋ የዘር ማጥፋት ሂደት ዘመቻውን በሰፊው ተያይዞታል። እኛም ያንን በተመለከተ ነው እንግዲህ ለኢትዮጵያውያን ወንድምና እህቶቻችን እንዲሁም ለመላው የኢትዮጵያ ህዝብ ድምጻችንን ያሰማ ነው።
እሺ። እና በዚህ ሂደት ላይ ምን ያህል ቅስቀሳ ህዝቡን የሚያነቃቁ ነገሮች አድርጋቸዋል? ሁለትስ ደግሞ የሰላማዊ ሰልፉን ሁኔታ ለምን ሚዲያዎች ሰጣቸዋል? እነዚህን በተመለከቱ።
አዎ እንግዲህ የአባይ ሚዲያ በቦታው ተገኝተው ያለውን የቀጥታ ስርጭት በመቅረጽና በሶሻል ሚዲያዎች ላይ በማስተላለፍ ጉልህ ሚና ተጫውተውልናል። በዚህ አጋጣሚ የአባይ ሚዲያ ባልደረቦችን በራሴና በኢትዮጵያ ስደተኞች ማህበር ስም ከልቤ አመሰግናለሁ። እንግዲህ ያው እንደሚታወቀው ካለው የህብረተሰብ ብዛትና በኖርዌይ በስዊድን ላይ የሚኖረው ህዝብ እጅግ ጥቂት የሚባል ግለሰቦች ነን የወጣ ነው። እንግዲህ ይሄ ነገር መቼም በዘር በሃይማኖት በተለያየ ፖለቲካ ድርጅቶች ውስጥ ተቀምጠን ተከፋፍለን ለአምባገነኑ ለወያኔ መንግስት እጅግ ሰፊ የመሯሯጫ ሜዳ እንደከፈትንለት ወይም እንደፈጠርንለት ነው የማስበው። እንግዲህ እነኚህን ነገሮች በተቻለን መንገድ ከፖለቲካ ድርጅቶች፣ ከሃይማኖት አባቶች፣ ከዚህ ከሲቪክ ማህበራት ሁሉ የሚጠበቅ ነገር ነው። ምክንያቱም ዛሬ እኛና ህዝቦቻችን ብቻ ሳይሆን ኢትዮጵያ የምትባለዋ ትልቅ ራዕይ ሀገራችን እየጠፋች ያለችበት ሁኔታ ነው እና ይህንን ነገር እንግዲህ ህብረተሰቡ በተቻለው አቅም ባለው ጊዜና ባለው ሰዓት ሁሉ በሚደረጉት የኢትዮጵያን በተመለከተ የሚዘጋጁ ሰላማዊ ሰልፎች ላይ ቢገኙና ያለንን ድምጻችንን ለወገኖቻችን ብናሰማ ተገቢ ነው ብዬ አምናለሁ።
አው ብዙን ገልጸውታል። ግን ብዙ ኢትዮጵያኖች በሰልፉ ላይ የማይገኙበት ምክንያት ብዙዎቹ ወደ ሀገር ቤት እንመላለሳለን፣ ሀገር ቤት ሀብት ንብረት አለን በማለት ብዙ ምክንያቶችን ያቀርባሉ። ነገር ግን ከሀብትና ከንብረት በላይ የኢትዮጵያ ህዝቦች በተለይ በዚህ መንግስት ከፍተኛ ጥቃት እየደረሰባቸው እንደሆነ በተለያዩ ማህበራዊ ሚዲያ ሚዲያዎች ላይም ሶሻል ሚዲያዎች ላይም እያየን ያለ ነው እና ይሄንንም አስመልክቶ እርሶ የሚሉት ነገር ምንድነው? ሰው ከህዝቡ በላይ ወይ ንብረትን ታርጌት ያደረገ ከሰው ህይወት በላይ ያንን አስቀድሞ ለጩኸቱን ማያሰማበት ብሶቱን ማይገልጽበት ምክንያት ምንድነው? በሲድኒ ሰፊ ማህበረሰብ ብዙ ህዝቦች አሉ። የተጠቃው የአንድ ብሔር ህዝብ ብቻ አይደለም፣ መላው የኢትዮጵያ ህዝብ ነው በዚህ ስቃይ ውስጥ ያለው። በዚህ መንግስት ከፍተኛ ጫና እየተፈጠረበት ግድያ እየተፈጠረበት አሁንም እንደምናየው በጂጂጋ አካባቢ ኦሮሞ ተወላጆች ከሶማሌ ክልል እንዲወጡ ቤት ለቤት እየተደረገ የአሰሳዎች እንዳሉ ነው በተለያዩ ነገሮች ሚዲያዎች ላይም እያየን ያለ ነው። እና እርሶ በዚህን በተመለከተ ምን የሚሉት ነገር አለ?
እንግዲህ መቼም ሀገር ከሌለ ንብረትም ቤትም የለም። ሀገር ከሌለ እኛም አለም ማለት አንችልም ብዬ አስባለሁ። ደግሞም ወገኖቻችን ዛሬ በ10ዎቹና በ20ዎቹ የሚቆጠሩ ለጋ ጨቅላ ህፃናት በዛት ምድር ላይ ያለ አግባብና ያለ ምንም አይዞባይነት ያለ ማንም ኃላፊነት እኔነታዊነት ባልተሰማው ቡድን ይሄን ያህል በደል ሲደርስበት መቼም እኛ ለቁሳቁስ ብለን የምናደርገው ፍራቻ በእውነቱ ሊኖር አይገባም። የነገን መኖራችንን አለመኖራችንን አናውቀው። ስለዚህ ነገ ያ ንብረት የተባለ እኮ ጠቅላላ ማን ነው የሚኖርበት? መቼም እኛ ከመጣንበት ማህበረሰብና ሶሳይቲ ውስጥ አብሮ በመብላት በክፉም በደግም በደስታ በሀዘንም ሳንለያይ ያሳለፍን የኖርን ነን። ስለዚህ የወገኖቻችንን እልቂት እያየን እኛ ለተራ ነገርና ለጊዜያዊ ጥቅም ብለን ህዝቦቻችንን ወገኖቻችንን የምንለውጣ ሰዎች በእውነቱ ከዚህ ህሊናችን ልንመለስ ይገባል፣ ልናስብ ይገባል ብዬ አምናለሁ።
እሺ፣ እንግዲህ አቶ ኤፍሬም አክሊሉ ስለ ኢትዮጵያ በስዊድን ስለሚኖሩ የኢትዮጵያ ማህበረሰብ ያለውን ነባራዊ ሁኔታ እና እንዲሁም የሰላማዊ ሰልፉን አስመልክቶ ስለሰጡን አስተያየት ከልብ እናመሰግናለን። በሌላ ዝግጅታችን ላይ በሌላ ርዕስ እስክንገናኝ መልካም ቆይታ።
እኔም አመሰግናለሁ። ሞት ለአምባገነኑና ለጥቂት ዘረኛ ቡድን፣ ድል ለኢትዮጵያ ህዝብ ላለው አመሰግናለሁ።
አስደሳች ዜና ለቲያትር አፍቃሪዎች በጌትነት ነው ተደርሶና በጣይቱ የቲያትር ማዕከል ተቀናብሮ የተተወነውና በአሜሪካንና በካናዳ በተለያዩ ከተሞች ከፍተኛ አድናቆትን ያተረፈው የቴዎድሮስ ራይ የተሰኘው ቲያትር በቅርቡ በአውሮፓ የተለያዩ ከተሞች መታየት ጀምሯል። እነሆ በስቶክሆልም ከተማ በኦክቶበር 1 2017 ዓመተ ምህረት ከቀኑ 14 ሰዓት ጀምሮ በሃሉንዳ ፎልኬትዩስ አዳራሽ የቴዎድሮስ ራይ ትዕይንት የሚቀርብ መሆኑን ስንገልጽ በታላቅ ደስታ ነው። በዚህ ምርጥ ቲያትር ላይ ተሳታፊ የሆኑ ዕውቅ አርቲስቶች ጌትነት ነው፣ ሱራፌል ተካ፣ አለም ፀሐይ ወዳጆ፣ ተስፋዬ ሲማ ወንደሰን አበባየው ታደሰ ኤልሳቤት ብርሃኑ ደበበ ደበሌ ዘላለምና ሰለሞን ሞገስ ከአሜሪካና ከኢትዮጵያ ይገኙበታል። እንዳያመልጦ በዚህ ዝግጅት ላይ ቴዎድሮስን በእውኑ የሚያውት እንደሚመስሉ አትጠራጠሩ። ስለዚህ ከቤተሰቦ ጋር በመሆን የቴዎድሮስ ራእይን ይመልከቱ።
ቲያትሩ ከ12 ዓመት በታች ለሆኑ ልጆች አይፈቀድም። ለሕፃናት ጠባቂዎች በአዳራሹ ስላዘጋጀን ስጋት አይግባው። ምግብና መጠጦች በአዳራሹ ይስተናገዳሉ። ማንኛውም ኢትዮጵያዊ ሆነ ወደማይቀርበት የቴዎድሮስ ራይ ቲያትር ይምጡ።
ቀን እሁድ ኦክቶበር 1 2017 ዓ.ም ሰዓት ከ14 ሰዓት ጀምሮ ቦታ ፋሉንዳ ፎልኬት ቢዝ። የቴዎድሮስ ራእይ
ጤና ይስጥልኝ አድማጮቻችን። እንግዲህ ከተለያየ ትላንት ወዲያ የነበረውን አጠቃላይ ሰላማዊ ሰልፍን በተመለከተ ከአዘጋጆቹ ጋር አጠር ያለ ቆይታ አድርገን ሙዚቃ ተገባብዘን ተመልሰን መተናል። አሁን ደግሞ መግቢያችን ላይ በተወሰነ መልኩ ለመጥቀስና ለማስተዋወቅ እንደሞከርነው በትላንትና ዕለት በኢትዮጵያ ኮሚኒቲ ወይም በኢትዮጵያ ማህበረሰብ በስዊድን ውስጥ የተካሄዱ አበይት ክንውኖች ነበሩ። እነሱንም ተከትሎ እንግዲህ ዘርዘር አድርገን ለመናገር ሞክረናል። መግቢያችን ላይ እንዳልነው ከኮሚኒቲው ስራ አስፈጻሚ ሰብሳቢ ጋር አቶ አበራ አዳሙ ጋር ጠር ያለ ቆይታ እናረግና ስለነበረው ሁኔታና በቀጣይነት ምን እቅድና ፕሮግራሞች ያይዘዋል የሚሉትን ነገሮች ሰፋ ባለ መልኩ እንወያያለን ተባብለን ባልነው መሰረት እንግዲህ አየር ሰዓቱን ጠብቀን እሳቸውን አግኝተናል። በቅድሚያ በአድማጮቻችን ስም ፈቃደኛ ሆነው ወደ ስቱዲዮችን ብቅ ስላሉ እንግዲህ እናመሰግናለን። ጤና ይስጥልኝ አቶ አዳሙ። እንግዲህ ያው በእንትኑ ልጀምር ብዬ ነው አቶ አበራ አዳሙ፣ ይቅርታ። እንግዲህ እንደምን አለ? ያው እንግዲህ አንተ ነው የምለው። አዎ እንግዲህ ትላንትና ያው ለአድማጮቻችን መግቢያ ላይ ቅጠቀስ ለማድረግ እንደሞከር ነው አጠቃላይ የማህበረሰቡ መሰረት ያደረገ አጠቃላይ ስብሰባዎች ተካሂዶ ነበርና በሂደቱም እስከዛሬ የነበረውን የሥራ እንቅስቃሴ ሂደት ሪፖርት ተደርጓል። የህግ ማሻሻያዎችም ለተሰጡት አካላቶች እንዲያሻሽሉ ለተሰጣቸው አካላቶች የቤት ስራውን ሰርተው አጠቃላይ ሁኔታውን ለተገኙት ማህበረሰቦች አስደምጠዋል። በሙሉ ድምጽ ቤቱም ተቀብሎታል። የተለያዩ ውይይት ተካሂዶ ከዛ በተጨማሪም ደግሞ ያው ጊዜውን ጠብቆ እንግዲህ በቀጣይነት የሚተኩ የኮሚቴ አባላቶች ምርጫ ተካሂዶ ነበረ እና በዛ ዙሪያ ጠቅለል ያለ ዘገባም አጠር ያለ ሁኔታም በቀጣይነት ያለውን እቅድም ለማህበረሰባችን እንዲያካፍሉልን ነበረ ወደ እርሶ ብቅ ያለውና እንዴት ነበረ? እንዴት አዩት? የማህበረሰቡ ተሳትፎ አጥጋቢ የሚባል ነው ወይ? የነበረው ሂደት ምን ይመስል ነበር የሚለውን እስኪ ለማህበረሰባችን አጠር አድርገው ያቅርቡልን።
አመሰግናለሁ ኢትዮጵያ ድምጽ ሬዲዮ። ያው አንተ እንደዘረዘርከው እንግዲህ የኢትዮጵያ ማህበረሰብ በስዊድን ለረጅም ጊዜ አልነበረም፣ ግን በሁለት ዓመት በፊት እንዲኖር ያስፈልጋል ብለው ሌሎች ወንድሞቻችን የጀመሩት ነበር። ከዛ በዛ ሂደት ውስጥ ደግሞ አጋጣሚ እኛም ተመርጠን ላለፉት ሁለት ዓመታት ይችን የአየሃትን ቦታ ለማግኘት ነበር ሩጫ ስናደርግ የነበረው ስንወርድ የነበረው። በሪፖርቱም ላይ ትናንትና ጠቀስ እንዳደረግ ነው ቀላል አልነበረም፣ በጣም አስቸጋሪ ነበር። በተለይ ቦታ ለማግኘት በተለይ ደግሞ እንደዚህ አይነት ቦታ ለማግኘት መጀመሪያ ፋይናንስ አለ፣ ገንዘብ ይጠይቃል። በዚህ ሀገር ሕግ መሰረት አንድ ቦታ ለመከራየት እንዲህ አይነት ቦታ አስቀድመን የምትከፍለው ገንዘብ አለ ለሶስት ወር። ከዛ እንደገና ቤት ክራይም እንደዚሁ አስቀድመን ነው የምትከፍለው። እንደዛን ገንዘቦች መያዝ የግድ ያስፈልግ ነበረ። ምክንያቱም መጀመሪያ ስንረከብ መተዳደሪያ ደንብ ብቻ ነው ወረቀት ብቻ ነው የተረከብነው እንጂ ምንም አይነት ገንዘብ ምንም አልነበረውም። ያው አላት መዋጮም አልነበረም ምንም ነገር አልነበረም እና ያ በጣም አስቸጋሪ ነበረ። ግን የተመረጠው ስራ አስፈጻሚ የነበር ነው አንዳንድ ማህበረሰባችንን በጌቱ ጌዘር በማገናኘት ከዛችን ከሻይ ከቡና በተገኘችው ገንዘብ ነው ይሄኛው ሎካል ሊገኝ ይችላል። ከተገኘ በኋላ ትልቁ ነገር አሁን ይሄ ቦታው ቤቱን አግኝተናል። ቤቱን ካገኘን በኋላ ደግሞ እንደገና ቤቱ ቀጣይ እንዲሆንና ተገቢውን አገልግሎት እንዲሰጥ ምክንያቱም ብዙ አላማዎች አሉት። ደንቡ የማህበረሰቡ ደንብ ብዙ ለዚህ ሀገር ለሚኖሩ ኢትዮጵያውያን ለትውልድ ኢትዮጵያውያን እንዲሁም ለኢትዮጵያ ወዳጆች ሁሉ ሊያበረክተው የሚገባ ብዙ ነገር አለ የተዘረዘረ። እነዛን ነገሮች ተግባራዊ ለማድረግ ይሄ ቦታ ያስፈልግ ነበር። ኦልሬዲ ቦታው ተገኝቷል። ከዚህ በኋላ ስራ ነው የሚጠይቀው። ይህንን ስራ ለመስራት ደግሞ የግድ የተሟላ በተለያዩ ምክንያቶች ኮሚቴዎች የተሟላ አልነበርን። ግን ያንን የተሟላ ስራ አስፈጻሚ ኮሚቴ፣ የተሟላ ቦርድ እና እንዲሁም ቁጥጥርና ኦዲት ኮሚቴ ሊኖረን የግድ ነበር። የትናንትናው ጉባኤ እነዚህን ጥያቄዎች በሙሉ መልሷል። እንደነበራችሁ ሁላችሁም እንዳያችሁት አስመራጭ ኮሚቴ፣ የስራ አስፈጻሚ ኮሚቴ፣ የቦርድ አባላት፣ የኦዲትና ቁጥጥር ኮሚቴ እነዚህ ሁሉ መርጦ በተሳካ ሁኔታ ተጠናቋል የትናንትናው ጠቅላላ ጉባኤ። አንተም እንደጠቀስከው ደንቡም ላይ በተግባር እየሰራን በነበረበት ሰዓት ላይ ለአፈጻጸም አስቸጋሪ የነበሩ አንቀጾች ነበሩ። እነሱንም ባለፈው 3 ወር ይሄንን ደንቡን ሪቫይዝ እንዲያደርጉ ወይም እንዲያዩት እንዲከልሱት የሰጠናቸው 3 አባላት ነበሩ። እነሱ አጥንተው ያቀረቡልንን አብዛኛው እነሱ አጥንተው ያቀረቧቸው ተቀብለናል። የተወሰኑ በልዩነት የመጡባቸው ነበሩ። እነሱንም ጉባኤው አይቶ በተገቢው መንገድ አሳልፏቸዋል። እና ያም ራሱን የቻለ አንድ ጥሩ ልምድ ነበረ። እንደዚህ አይነት ነገር መለመድ አለበት፣ ህግን ማሻሻልም መቀየርም እንደሚቻል ያሳየ ነበር። ሌላው የኮሚኒቲው አርማ በጠቅላላ ስራ አስፈጻሚ ያቀርባል፣ በጠቅላላ ጉባኤ ይጸድቃል የሚል ነበር። እሱንም እንዲሁ በተመሳሳይ ስራ አስፈጻሚ ያቀረበው አርማ ነበረ። የተወሰነ ማሻሻያ ቢደረግበት የሚል ከአንድ ሰው ድምፅ በስተቀር ባለው የጠቅላላ ጉባኤው አባላት አርማው ጸድቋል። ከዚህ በኋላ ኮሚኒቲው ይህንን አርማ በህጋዊነት መጠቀም ይችላል ማለት ነው። እስካሁን በጊዜያዊነት ነበረ ጠቀመው። ከዚህ በኋላ ግን በቋሚነት አርማ አድርገን እንቀጥላለን ማለት ነው። አጠቃላይ ቴክኒካል የሆኑ ስራዎች በምርምሩ እነዚህ ነበሩ። ምናልባት እንዲህ የማህበረሰቡ ስሜት ምን ያህል ተሳትፎ ነበር የሚለው እውነቱን ለመናገር በቂ ነው ማለት አይቻልም። ግን አዲስ እንደመሆናችን የእኛ ማህበረሰብ ደግሞ በተለይ በአሁኑ ሰዓት በተለያየ ምክንያት ተበታትኖ ያለ እንደመሆኑ መጠን የመጡት ሰዎች በቂ ነበሩ። ጠቅላላ ጉባኤውን ለማድረግ ምልዓተ ጉባኤ የተሟላ ነበረ። ለዛም ነው ጠቅላላ ጉባኤው የተካሄደው። ግን ከዚህ በላይ ስራ መስራት እንዳለብን ከዚህ በላይ እያንዳንዱ ሰው ስራ በተለይ የሚዲያ ሰዎች ስራ መስራት እንደሚያስፈልግ ያየንበት ነው የነበረው። ለምን ብዙ ማህበረሰብ እዛ ቦታ ላይ ሀዘን በሚሆን ጊዜ ሀዘን እየመጡ ብዙ ሰው አይቻለሁ። እዚህ ሀገር ይሄ ሁሉ ሰው አለ እንዴ እስከምል ድረስ ክርስትናም ልደትም ተከብሯል እዛ ቦታ ላይ ብዙ ሰው አይቻለሁ። አሁን ግን በትናንትናው አጠቃላይ ስብሰባ ላይ ደግሞ ጥሪ ሲደረግ በጣም የተወሰነው የተለመደው ሰው እንጂ የመጣ ያ ለሀዘንም ለልደትም ለክርስትናም ይመጣ የነበረው ማህበረሰብ አልመጣም። እኔ ይሄ እያንዳንዱ ኢትዮጵያዊ ማህበረሰብ ሊያስብበት ይገባል። ቁጭ ብሎም ለማዘን ቦታ ያስፈልገናል። ተገናኝቶም ተሰባስቦም ለመጫወት ቦታ ያስፈልገናል። ያ ቦታ ደግሞ እንዲኖር የእያንዳንዱ ኢትዮጵያዊ አስተዋጽኦ፣ የእያንዳንዱ ኢትዮጵያዊ ተሳትፎ በጣም ወሳኝ ነው። ሲቸግረን ብቻ አይደለም እንዲህ አይነት ቦታዎችን መፈለግ ያለብን። የቦታዎቹ መኖር አስፈላጊነት የእያንዳንዳችን አስተዋጽኦ ወሳኝነት አለው እና ይህንን እንዲያው አጠንክሬ መናገር እፈልጋለሁ። በተረፈ የመጣው ጉባኤተኛ ጥሩ ነበር፣ በንቃት ተሳትፏል። ኮሚቴም ሲመረጥ አጠቃላይ በደንቡ ላይም አጠቃላይ በነበሩት ሂደቶች ላይ ጥሩና የነቃ ተሳትፎ ነበረው። በዚህ መልክ ነው እንግዲህ ልገልጽ የምችለው።
ያ ታዳሙ ምናልባት እንግዲህ እንደ መነሻ ላይ ያነሳነው ጥያቄ አለ። አባላት ወይም ኢትዮጵያን ማህበረሰብ ተሳትፎ አናሳ የሆነበት ሂደት አለና ይህን ችግር እንደ ኮሚቴ አይታችሁ ለመቅረፍ የተንቀሳቀሳችሁበት ሂደት ምን ይመስል ነበር የሚለው አንዱ ጥያቄ ነው። በቀጣይነትስ የትላንትናው ስብሰባ ምናልባት የህዝቡ የመቅረት ወይም በተሳታፊነት የመመናመን ሂደቱ እንደ ችግር ታይቶ መፍትሄ ለመስጠት የተሞከረበት ሁኔታዎች ነበሩ ወይስ አዲስ ነገር ምን አለ? ምንድነው ከእንደዚህ አይነት የመሰለ መሰባሰቢያ ድል አንድ ሆኖ በጋራ ችግርና ደስታችን እናሳልፍበት የተለያዩ ሁኔታዎችን አንድ ሆነን ጠንክረን ምንሰራበት ድል ተፈጥሮ ለመሰባሰብ ያልተቻለበት ምክንያት አይታችሁ ትላንትናም የነበረው ስብሰባ የሰጠው መፍትሄ ካለ በዛው ተቆም አድርጎልን እንዲያልፉ ብዬ ነው።
ጥሩ ጥያቄ ነው መብራቱ። ምንድነው አንዱ ቅድምም ጠቆም ለማድረግ እንደሞከርኩት የኛ ማህበረሰብ የባህሪ ለውጥ ማድረግ አለበት ብዬ አስባለሁ። ያ የባህሪ ለውጥ እንዲመጣ ደግሞ ሰፊ ስራ መሰራት አለበት። ለምንድነው ሰው እንደዚህ አይነት ቦታ ላይ የማይወጣው? ለምንድነው ሰው እንደዚህ ልቅሶ ላይ ብቻ የሚወጣው? ለምንድነው ከልቅሶ በፊት ህይወት አለ? እና ያ በህይወት ይያለን ማንረዳዳበት በህይወት ይያለን ማንገናኝበት ምክንያት ምንድነው? ያጠረን የዘጋብን ነገር ምንድነው? ይሄ አንድ ሰፋ ያለ ማለትም በዚህ በኮሚኒቲ ኢሹ ላይ ወይም በማህበረሰብ ጉዳይ ላይ ጥናት የሚያደርጉ ሰዎች ሪሊ እንደ አንድ አርስት ወስደው ሊያጠኑት ይገባል ብዬ አስባለሁ። ሰውስ ከሞተ በኋላ ከዚህ ዓለም በሞት ከተለየ በኋላ ቋሚ ዘመድን መጥቶ ማጽናናት አንድ ጥሩ ነገር ነው፣ ይበረታታል። ግን ከመሞት በፊትም ህይወት ስላለ ለምንድነው ከዛ በፊት እየተገናኘን ማንነጋገረው? ለምንድነው ከዛ በፊት ይሄንን ቦታ እየመጣን የኛ የራሳችንን ማናደርገው? ለምንድነው ቡድንተኝነትን ምናሳድገው? ይሄ ኮሚኒቲ አንድ በግልጽ ትናንትናን በጉባኤ ላይ ሲነሳ የነበረው አንዱ ምናልባት ብዙ ማህበረሰብ የማይመጣው ኮሚኒቲው ወይም ይሄ ተቋሙ የተወሰኑ ግለሰቦች ወይም የተወሰኑ ቡድኖች ነው የሚል ስሜት ስላለ ነው። ስለዚህ ያን የሚሰብር ስራ መስራት አለበት እየተባለ አንተም ስለማ ነበረ እንዲህ አይነት ነገር ሲነሳ ነበር። አዎ የማንም ቡድን አይደለም ይሄ ተቋም፣ የማህበረሰቡ ነው። ኢቭን ደንቡ ላይ እንኳ መተዳደሪያ ደንቡ ላይ እንኳ ያስቀመጥናቸው ገለልተኝነቱን ጠብቆ እንዲሄድ ሊያደርጉ የሚችሉ ደንቡ ላይ እንኳን የተቀመጡ ነገሮች አሉ። ኢቭን እነሱን ለማሻሻል በተነሳው ክርክር ላይ ራሱ ግድ የለም ይሄ ተቋም ሁሉም ማህበረሰብ የኔ ነው ብሎት እንዲቆይ ነው መደረግ ያለበት። ስለዚህ የትኛውም የፖለቲካ ድርጅት፣ የትኛውም የእምነት ተቋም ወይም በአንድ ወይም በሌላ የተመሰረተ የአንድ ቡድን ተቋም እንዳይሆን የሁሉም ኢትዮጵያዊ እንዲሆን የሚል የብዙ ሰው ግንዛቤ ነው የነበረው ትናንትና በተደረገው ክርክር። አሁንም እኔ አሁን የስራ አስፈጻሚ ኮሚቴ ሰብሳቢ ነኝ። አንድ እርግጠኛውን የመናገር የምችለው ሁላችንም የየግላችን የፖለቲካ አመለካከት አለ። ግን የኢትዮጵያዊ ከኢትዮጵያ ከአመለካከታችን ከኢትዮጵያዊ አመለካከታችን ባሻገር ይሄ ተቋም ደግሞ ሁሉንም ኢትዮጵያዊ እስከነ ልዩነታችን አቅፎ እንዲይዝ ሁላችንም እንድንጠቀምበትና እንድንገለገልበት ከዛም የኢትዮጵያን እሴቶች የኢትዮጵያን ቫሊዩስ ለሌላው ማህበረሰብ የምናሳይበት የምናስተዋውቅበት ራሳችንንም ከስዊድን ማህበረሰብ ጋር እንዴት ነው ተመሳስለን ወይም ተዋህደን ልንኖር የምንችለው የመረጃ ልውውጥ የምናደርግበት ልጆቻችንን የምናስተምርበት ስለ ሀገራቸው ታሪክ፣ ስለ ባህላቸው፣ ስለ ማንነታቸው በሚገባ ተምረው አውቀው በራሳቸው የተማመኑ ዜጎች ስዊድን ቢኖሩም የስዊድን ዜጋ ቢሆኑም ግን ደግሞ ኢትዮጵያ የምትባል ትልቅ ሀገር እንዳለቻቸው በታሪካቸው እንዳያፍሩ፣ አንገት እንዳይደፉ፣ የማንነት ቀውስ ውስጥ እንዳይገቡ የምናደርግበት ቦታ ነው ይሄ ቦታ። የቋንቋ የምናስተምርበት፣ ቴክኖሎጂዎችን የምናስተምርበት። ዛሬ ዓለም በኢንፎርሜሽን ቴክኖሎጂ እየተናጠች ነው ያለችው። ይህን የምናስተምርበት ሌሎችም ደግሞ ስደተኞች ተቸግረው ሲመጡ እነሱን የምናግዝበትና የምንረዳበት እንዲሆን የሚያስችል ስራ ሊሰራበት የሚገባ ቦታ ነው እያልን ያለ ነው። እነዚህ ደግሞ ከላይ የዘርዘርኳቸው በሙሉ የአንድ ቡድን ስራ አይደሉም፣ ወይም የግለሰብ ስራ አይደሉም፣ ወይም የተወሰነ ማህበረሰብ ስራ አይደሉም። የሁሉንም ኢትዮጵያዊ ስራ የሚጠይቁ ናቸው። ስለዚህ ፖለቲካ ሌላ ነገር ነው፣ እምነት ሌላ ነገር ነው፣ ይሄ ቦታ ግን ልክ ኢትዮጵያ ውስጥ እንዳለ አንድ ግዛት ወስደ ነው ሁላችንም እየመጣ እንድንጠቀምበት ይገባል። ይሄን የማድረግ የእምነት አባቶች፣ የፖለቲካ አባላት፣ የተለያየ ድርጅት ውስጥ ያሉ የፖለቲካ አባላት፣ የተለያዩ ማህበሮች፣ በተለያየ ስም በተለያየ ማህበረሰብ ስም የተቋቋሙ ማህበሮች፣ አሁን ያለው እዚህ ሀገር የኦሮሞ ማህበር አለ፣ የኦጋዴኖች ማህበር አለ፣ የአማራ ማህበር አለ። እነዚህ ሁሉ ማህበሮች ይሄ የኢትዮጵያ ማህበረሰብ ስለሆነ እየመጡ ሊያዩት ይገባል። ልምድም ልናካፍላቸው ከፈለጉ መምጣት ይችላሉ። መጥተውም መወያየት መጫወት ይችላሉ። ስለዚህ በዚህ መንገድ መሰራት አለበት። ወደፊት አሁን ይሄ የተመረጠ አመራር ወደፊት ይሄን ስራ መስራት ይጠበቅበታል። ማህበረሰቡም ለዚህ እገዛ ማድረግ አለበት። ከልቡ በተለይ ጊዜ ያላችሁ ሰዎች እንደው በእግዚአብሔር ስም ነው ለምነው እስላም ይሆናችሁ ባላህ ስም ልበላችሁ፣ በተለይ ጡረታ ወጥተው ጊዜ ያላችሁ አቅሙ ያላችሁ ብዙ ልምድ ያላችሁ ሰዎች እባካችሁን ውጡና ኑ ወደዛ ቦታ እንፈልጋችኋለን። እኔ ለምሳሌ ይህን ቦታ በሊቀመንበርነት መምራት ያለብኝ እኔ መሆን አልነበረብኝ። ምክንያቱም እኔ የራሴ ስራ አለኝ፣ በጣም ብዙ ምሯሯጥባቸው ጉዳዮች አሉ። ጊዜ ያለው ሰው ምናልባትም ሰርቶ አሁን አረፍ ያለ ሰው እዛ ሄዶ ቁጭ ብሎ ሻይ ቡና እያለ በደንብ የሚቆጣጠር ባህል ታሪክ ሊያስተምር የሚችል ጊዜ ያላቸው ሰዎች ቢሆኑ ይመረጥ ነበረ። ግን ሰው ስላጣን ነው። አሁንም ሰው ፍለጋ ላይ ነን። እባካችሁ የምታውቁም ጠቁሙን። በቀጣ የሰማችሁ ደግሞ እስቲ ኑና ይህንን ማዕከል የእኛ ነው ብላችሁ የእናንተ አድርጉት እና ይሄ ግን ስራ መሰራት አለበት። አንዱ እቅዳችንም ይሄ ነው። በዚህ ላይ አትኩረን እንሰራለን። እንደ ሁልጊዜው ኢትዮጵያ ድምፅ ሬዲዮ ከጎናችን እንደሚሆን እርግጠኛ ነኝ።
ትክክል ነው አቶ አበረ። እንግዲህ ምናልባት በዋናነት እንግዲህ የተመለሱ ጥያቄዎች ያሉ ይመስለኛል እና ይህ ተቋም ወይም ይህ የኢትዮጵያ ማህበረሰብ በስዊድን ያለው ተቋም ኢትዮጵያውያንን በማሰባሰብ ዘርፈ ብዙ ችግሮቻችን በጋራ መንፈታበት ያለንን ባህልና እሴቶች አጎልብተን ለቀረው ዓለም እናስተዋውቅበትና የመገናኛ መድረክ ምንፈጥርበት አንድ አካል ነው የሚል እንድምታ ነው ያለው። ከዚህም በተጨማሪ ደግሞ የትኛውንም ዘር ፖለቲካ እና ማህበረሰብ ቅድሚያ የሚሰጥ ወይም ያላካተተ ሁሉንም በአንድ አቅፎ በኢትዮጵያ ህብረ ብሔራዊነት ስሜት አንድ ላይ አርጎ በጋራ በምንትን የምንልበት የጋራ ቤታችን ነው እና ሁላችንም አብረን የምንሰራበት ሁላችንም አብረን የምናቆመው ቤት ነው የሚል መልእክት ነው ያለው እና ምናልባት ይህንን የመሰለ እጅግ በጣም ብዙ ዘርፎች ያሉት ጥቅም የሚያስገኝ ማህበረሰብ ውስጥ ያሉት ኢትዮጵያውያኖች ውስጥ ወይም ዝም ብለው በየጓዳቸው ያሉ ማህበረሰቦች ውስጥ ይህንን ያክል ጥቅም እንዳለው አውቀው ወደ እናንተ እንዲመጡ በቀጣይነት የምትሰሯቸው የስራ እቅዶች ካሉ በአጭሩ ቢገልጹልንና ምናልባትም የወሰነው አየር ሰዓትም ሰፋ ስላለ በአጠር አድርገን ብንዘጋው የሚል ሀሳብ አለኝ። ይቀጥሉ።
እሺ፣ አመሰግናለሁ። አይ ጥሩ ነው። እንግዲህ በተከታታይ ጥሪዎችን እናደርጋለን። በተከታታይ የማስታወቂያ ስራዎችን እንሰራለን። አንዱ እሱ ነው ልናደርግ የምንችለው። አዲስ እቅድ ይወጣል። በእርግጥ ገና ትናንትና ነው አዲስ ኮሚቴ የተመረጠው። የተመረጡት ኮሚቴም ገና እንግዲህ ተሰብስበን እንተዋወቃለን። እነሱንም የማስተዋወቅ ስራ እንሰራለን። ጥሪ እናደርጋለን። በቫይበር ላይ፣ በፌስቡክ ላይ ዌብሳይታችንንም አሁን አፕግሬድ እናደርገዋለን ብለናል። ኢሜይልም አለ። በኢሜይልም እነዚህ መልእክቶች እናስተላልፋለን። በዋናነት ከአሁን እንዲሁ ልናገር፣ ከአሁን በፊትም ተናግሬያለሁ። ኖቬምበር 25 ወይም ህዳር 25 በፈረንጆች ማለት ነው፣ ቅዳሜ ቀን ነው የሚሆነው። ሰዓቱን እርግጠኛ አይደለሁም፣ ግን ከ13 ሰዓት ወይ ከ14 ሰዓት ጀምሮ የኢትዮጵያ ቀን ብለን በኮሚኒቲው በማዕከላችን እናከብራለን። ኖቬምበር 25 ይዛለት ብዙ ስለ ኢትዮጵያም ስለ አጠቃላይ እዚህ ሀገርም ስላሉ ኢትዮጵያውያን ብዙ የምንላቸው ብዙ የምንጫወታቸው ነገሮች ይኖራልና ሁሉም ኢትዮጵያዊ ይሄን ያስብበት እና ካሁኑ አጀንዳውን ያስተካክል። ኖቬምበር 25። እስከዛ ድረስ ግን እንዳልኩ ገና ስራ አስፈጻሚው አልተሰበሰብንም። ትናንት ስለሆነ የተመረጥነው ማታ ያለቀ ከእነሱ ጋር ተነጋግረን በቅርብ አዳዲስ የስራ እቅዶችን ይዘን እንመጣለን። እንግዲህ ማህበረሰቡ ተዘጋጅቶ ይጠብቀን። የኖቬምበር 25ን ግን ከአሁኑ ሰው ሁሉ ማስታወሻ ያል ኢትዮጵያዊ የኢትዮጵያ ቀን ነው የምናከብረው። ኢትዮጵያን አስመልክቶ ስነ ጽሁፍ ባለሙያዎች ካሉ እንዲያው ምን ባደርግ ጥሩ ነው የሚሉ ሰዎች ካሉ ከአሁኑ ያስቡበት። ኖቬምበር 25 በሰፊው እንገናኛለን ማለት ነው። እና የኢትዮጵያ ድምጽ ሬዲዮ እድል ስለሰጣችሁን በኮሚኒቲውስም በፋጻሚ ስም አመሰግናለሁ።
እኛም አቶ አበረ አዳሙ ጥሪያችንን አክብረው በሰዓቱ ተገኝተው ይህን የመሰለ ሐሳብ ለማህበረሰቡ ስላደረሱልን እጅግ በጣም ነው እናመሰግነው። በቀጣይ ዝግጅቱ በቀጣይ ስራዎች ላይ አብረን እንደምንገናኝ ተስፋ እናደርጋለን። ሁሉም ማህበረሰብ የሰማው እንግዲህ በተግባር ስራው ላይ እንዲሳተፍና ይህን ተቋም እንዲያሳድግ በዚህ አጋጣሚ ጥሪያችንን አስተላልፋለን። አቶ አበረ በድጋሚ በአድማጮቻችን ስም አመሰግናለሁ። ጤና ይስጥልኝ።
ጤና ይስጥልኝ መብራቱ፣ አመሰግናለሁ።
በመላው ዓለም የኢትዮጵያኖች አይን ጆሮና ልሳን የሆነው የኢትዮጵያ ሳተላይት ቴሌቪዥን የተመሰረተበትን 7ኛ ዓመት በተለያዩ አውሮፓ ከተሞች በታላቅ ዝግጅት እያከበረ ይገኛል። ይህንንም በአይነቱ ከዚህ ቀደም ከነበሩት ልዩ የሆነው ዝግጅት የኢሳት ቀን በሚል ቅዳሜ ኦክቶበር 28 2017 በስዊድን ዋና ከተማ በስቶክሆልም ከእርሶ ጋር ለማክበር ዝግጅታችንን አጠናቀናል።
የዝግጅቱ ዋና ዓላማ ሐሳብን በነጻነት መግለጽን የሚደግፉ አገር ወዳድ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም የኢትዮጵያ ወዳጆች በጋራ ተሰባስበው የኢትዮጵያ ሳተላይት ቴሌቪዥን የተመሰረተበትን 7ኛ ዓመት ምስረታ በዓልን በማክበር ኢሳትን በቀጣይነት ለማጠናከር የሚረዳ የገቢ መድረክን ለመፍጠር ነው።
የፕሮግራሙ እንግዳዎች ጋዜጠኛ ፋሲሊን ያለም ከአምስተርዳም የኢሳት ማሰራጫ ኢሳትን በተመለከተ ሰፋ ያለ ማብራሪያ ለታዳሚዎች ያቀርባል። በወቅታዊ የኢትዮጵያ ጉዳይም ላይ የሚለው ይኖረናል።
ድምጻዊት ማለት ደመረ የዕለቱን ዝግጅት ጣም ባላቸው ሙዚቃዎች በማድመቅ ከሌሊቱ አንድ ሰዓት ድረስ አብራት ዘርጋለች። ሙዚቃ ሙዚቃዎችም ልምድ ባላቸው ልጆችን ቆረቆራሉ። ባህላዊ ውዝዋዜዎችም ዝግጅቱን ከመቼውም በላይ ያደምቁታል።
የኢትዮጵያኖች መገለጫ የሆነውን የባህል ምግባችን በአማርኛ በጣፈጠ መልኩ በተመጣጣኝ ዋጋ ተዘጋጅተዋል። እንዲሁም ከተሟላ የመጠጥ አቅርቦት ጋር
የምግብ ዋጋ 200 ክሩነር ብቻ።
ሃሉንዳ ፎልኬቲስ ሃሉንዳ ኖርሽቦሪ
ሰዓት ከ13 ሰዓት ጀምሮ አዳራሹ ሶል ለመቀበል ክፍት ነው ተብቆታል።
ኑ ከቤተሰቦ ጋር በመሆን የኢሳትን ቀን አብረውን ያክብሩ ይዝናኑ። የህዝብ አይንና ጆሮ የሆነውን ኢሳትን ይርዱ። የማይረሳ ትዝታንም ያትርፉ።
ኢሳት የህዝብ አይን ጆሮና ልሳን ነው።
የኢሳት ድጋፍ ኮሚቴ በስዊድን
ድምጽ ሬዲዮ የሳምንቱ አባይ ዜናዎች ከተለይ ይሰማሉ። ወያኔ በሚያቀነባብረው የዘርና የጎሳ ግጭት ምክንያት ሰሞኑን በኃይለ ተፈናቀሉትና ለሞት ኢትዮጵያውያን በማሰብ ገዳዮች ለፍርድ እንዲቀርቡ የጠየቀ የተቃውሞ ሰልፍ በኢትዮጵያ ስደተኞች ማህበር አዘጋጅነት በስቶክሆልም ተካሂዷል። ባሳለፍነው አርብ በስዊድን ፓርላማ ፊት ለፊት በተካሄደው የተቃውሞ ሰልፍ ላይ በርካታ የስደተኞች ማህበር አባላትና ሌሎች ሀገር ወዳድ ኢትዮጵያውያን ተገኝተዋል። ሰልፈኞቹ በተለይ ወያኔ ሰራሹን ብሔርን ከብሔር የማጋጨትን ሂደት ሲያወግዙ፣ በተለይ ሰሞኑን ከሶማሌ ክልል የተፈናቀሉና የተገደሉ በርካታ የኦሮሞ ተወላጆች ላይ የተወሰደውን እርምጃ አውግዘዋል። በተጨማሪም የተቃዋሚ ፖለቲከኞች እንዲፈቱ፣ ጋዜጠኞች እንዲፈቱ የጠየቁ ሲሆን የተዘጋጀ ደብዳቤም ለሚመለከተው አካል አስገብተዋል። የኢትዮጵያ ማህበረሰብ በስዊድን የኢትዮጵያ ኮሚኒቲ በስዊድን ትናንት ባካሄደው ጠቅላላ ጉባኤ አዳዲስ አመራሮችን በመምረጥ እንዲሁም የማህበሩን መተዳደሪያ ደንብ ማሻሻያ አድርጓል። ትናንት በኮሚኒቲው አዳራሽ በተካሄደው ጠቅላላ ጉባኤ 5 አዳዲስ የስራ አስፈጻሚ አባላት ሲመረጡ፣ ሊቀመንበሩና ጸሐፊው ለቀጣይ አንድ ዓመት ሂደቱን ለማላመድ እንዲቆዩ ተወስኗል። 3 የቦርድ አመራር አባላት እንዲሁም የኦዲት ኃላፊዎች ተመርጠዋል። እንዲሁም መስተካከል አለባቸው በተባሉ የማህበረሰቡ የመተዳደሪያ ደንብ ላይ ውይይት በመካሄድ እንዲስተካከሉ መደረጉ ተዘግቧል። በሌላ ዜና በኢትዮጵያ በአሜሪካ እንዲሁም በአውሮፓ በመታየት ላይ የሚገኘውና ከፍተኛ ተቀባይነት ያገኘው የቴዎድሮስ ራእይ የተባለው ቲያትር ዛሬ በስቶክሆልም ለእይታ ይበቃል። በጌትነት ነው ተደርሶ በርካታ ወጣትና ነባር ተዋንያን የሚካፈሉበት ይህ ድንቅ ቲያትር ዛሬ ከቀኑ 14 ሰዓት ጀምሮ በሃሉንዳ ፎልኬት ሂውስ ለእይታ እንደሚቀርብ ተዘግቧል። ዓመታዊ የኢሬቻ ምስጋና በዓል ዛሬ በቢሾፍቱ ደብረዘይት በድምቀት የተከበረ ነው። ባለፈው ዓመት የኢሬቻ በዓል ወቅት የህወሓት የጸጥታ ኃይሎች በአየርና በምድር በከፈቱት ተኩስ ሳቢያ እንዲሁም የበዓሉ ተሳታፊዎች ለማምለጥ ሲሞክሩ በተነሳው መገፋፋት ከ700 በላይ ንጹሐን ዜጎች መገደላቸው ይታወሳል። የዘንድሮ የኢሬቻ በዓልም ከፍተኛ ውጥረት በነገሰበት ሁኔታ እንዲከበር መነሻ ሲሆን፣ በተለይ አባገዳዎች ምክር ቤት በበዓሉ ላይ የመንግስት የጸጥታ ኃይሎች እንዳይገኙና ንግግር እንዳያደርጉ ቢያዙም የህወሓት የደህንነት መስሪያ ቤት የአባገዳዎችን ትእዛዝ በመጣስ አስፈላጊ ነው ያለውን የጸጥታ ኃይሎች እንደሚያሰማራ መግለጹን ተከትሎ ውጥረቱን አስከትሏል። ይሁን እንጂ በዓሉ እስካሁን ድረስ በሰላም እየተከበረ መሆኑም ተዘግቧል። ብርጋዴር ጄኔራል ኤፍሬም ባንጌ ከእስር መለቀቃቸው ተነግሯል። ከ200 ሚሊዮን ብር በላይ በመንግስት ላይ ጉዳት አድርሰዋል በሚል ታስረው የነበሩት ብርጋዴር ጄኔራል ኤፍሬም ባንጌ ከእስር ተለቀዋል። አቃቤ ሕግ ጄኔራል ኤፍሬም ባንጌ እንዲለቀቁ ያደረገው በሌሎች ተጠርጣሪዎች ላይ መሰክራለሁ በማለታቸው እንደሆነ ጉዳዩን የሚከታተሉ ሰዎች ገልጸዋል። ጄኔራል ኤፍሬም ባንጌ በኦሞ ኩራዝ ቁጥር 5 የስኳር ፕሮጀክት ለዚሁ ተብሎ የተመደበውን በጀት ተቀናሽ በማድረግ ለግል ጥቅማቸው አውለዋል በሚል በሌብነት ተጠርጥረው መያዛቸው ይታወሳል። ያጎደሉትም ከ250 ሚሊዮን ብር በላይ መሆኑ በወቅቱ ተነግሮ ነበር። በሰሞኑ ችሎት ግን ጀነራሎቹ በሌሎች ላይ ለመመስከር ፈቃደኛ በመሆናቸው ነጻ ተደርገዋል ተብሏል። ፍርድ ቤቱም የጀነራሉን በነጻ መለቀቅ አልተቃወመም። ጀነራል ኤፍሬም ከወዴት የተገኙ የኦሮሞ ተወላጅ ሲሆኑ እርሳቸው በወቅቱ ሲታሰሩ ከህወሓት ወገን በሌብነት የሚታወቁ ከፍተኛ ባለስልጣናት ሳያዙ ለምን በኦህዴድ ላይ እስራቱ አነጣጠረ የሚል ጥያቄ አስነስቶ እንደነበርም ይታወሳል። የት ነበርሽ ንጉሴ የስዊድን አማራጭ የኖቤል ሽልማትን ተቀዳጅታለች። የሰብአዊ መብት ጠበቃና የህግ ባለሙያ የት ነበርሽ ንጉሴ የስዊድን አማራጭ የኖቤል ሽልማትን ተቀዳጀች። ራይት ላይቭሊሁድ አዋርድ የተባለውን ሽልማት ያገኘችው የት ነበርሽ ንጉሴ ከሁለት ሌሎች የአማራጭ ኖቤል አሸናፊዎች ጋር የ374,000 ዶላር ገንዘብ ትካፈላለች። የት ነበርሽ ንጉሴ ሽልማቱን ያገኘችው ከአምስት ዓመት የልጅነት እድሜዋ ጀምሮ ሊከላከሉት በሚችሉት በሽታ ምክንያት አይነ ስውር ብትሆንም በጥረቷ ስኬታማና ሌሎችንም የአካል ጉዳተኞች በመርዳቷ ላበረከተችው አስተዋጽኦ ነው። ገና በአምስት ዓመቷ በትኩሳት ህመም ስትይዛ ትኩሳቷ እየጸና ቢሄድም ወደ ሆስፒታል የወሰዳት ግን አልነበረም። በባህላዊ መድኃኒትና በጸበል ለመፈወስ ብቻ የተሞከረው በሽታ ሊድን አለመቻሉ ሲጠቀስ፣ ጭራሽ በሽታዋ ተባብሶ ለአይነ ስውርነት መዳረጉም ተዘግቧል። የትነበርሽ ንጉሴ ትኩሳቷ ብሶ አይኗን ለማጣት ብትደረግም ህመሟና ጉዳቷ ሳያንሳት የተረገመች ስለሆነች ጉዳቱ እንደመጣባት ተደርጎ በአካባቢው ማህበረሰብ መፈረጇም ሲገለጽ፣ የትነበርሽ እንደምትለው የህመሟ ምክንያት የማጅራት ግትር በሽታ እንደነበር አስታውሳለች። በሕክምና ሊከላከሉት የተቻለ ለአይነ ስውር የዳረጋት በሽታ እርጉም ተደርጋ በመቆጠሯ ሞታ ባረፈችውም ያላት ብዙ እንደነበር ተጠቅሷል። ይህም እንዲህ እንዳለ ግን በአዲስ አበባ ሴት አካል ጉዳተኞችን በሚቀበለው አንድ የካቶሊክ አዳሪ ትምህርት ቤት ውስጥ ስትገባ የትነበርሽ ንጉሴ ህይወቷ መለወጥ መጀመሩን ጠቅሳለች። ትምህርቷ አይነ ስውርነቷን ወደ ድል ቀይሮታል ትላለች። የትነበርሽ ንጉሴ በአሁኑ ጊዜ ታዋቂ የሰብአዊ መብት ጠበቃና የህግ ባለሙያ ሆና ህይወትን ድል አድርጋታለች። ይህ ብቻ አይደለም፣ ልክ በ35 ዓመቷ የስዊድን አማራጭ ኖቤል ሽልማትን በመቀዳጀት የድል ማማ ላይ መውጣቷን ሮይተርስ ከስፍራው ዘግቧል። የህወሓት አስተዳደር የብርን ዋጋ በመቀነስ የገጠመውን የውጭ ምንዛሬ ጥረት ለመከላከል የመጨረሻ ጥናት ማዘጋጀቱ ተዘገበ። በኢትዮጵያ የተደቀነውን ከፍተኛ የውጭ ምንዛሬ ጥረትና መታዊ ዕዳ ክፍያ በተመለከተ መንግስቱ የብርን ዋጋ በመቀነስ ለመሻገር የመጨረሻ ጥናት ማድረጉ እየተዘገበ ነው። በዚህ ዓመት መንግስት ሊከፍለው የሚገባውን ከ1 ቢሊዮን ዶላር በላይ ዕዳ ለመሸፈን የኢትዮጵያ ሂልተን ሆቴልን ለመሸጥ ሀሳብ ማቅረቡም ተመልክቷል። ኢትዮ ቴሌኮምን ለኬንያው ሳፋሪኮም 50% ለመሸጥ አንዳንድ ባለስልጣናት በሚስጥር መነጋገራቸው እየተነገረ ነው። የብር ዋጋ ቢቀንስ የውጭ ንግድ ይስፋፋል፣ በዚህም ተጨማሪ የውጭ ምንዛሪ ይገኛል በሚል በብሔራዊ ባንክ ገዢ በአቶ ተወክለ ወላ ጥናፉና በምክትላቸው በአቶ ዮሐንስ አያሌው ተጠንቶ የተዘጋጀው ሰነድ በህወሓት መሪዎችና በመንግስት ኃላፊዎች ተቀባይነት በማግኘቱ በቅርቡ ከመጨረሻ ማስተካከያ ጋር ተግባራዊ እንደሚሆን ተመልክቷል። የቀርብ ምንጮች እንደሚገልጹት የብር የመግዛት ዋጋን ከ10-15% ለመቀነስ የተሰናዳው ሰነድ የመጨረሻ እልባት በቅርቡ ያገኛል ተብሎ ይጠበቃል። ተግባራዊ የሚሆነው በመጪው ህዳር ወይም ታህሳስ ወር ላይ እንደሚሆንም ተመልክቷል። ይህም በአገሪቱ ምርት የሚሰበሰብበት ወቅት በመሆኑ ተጽዕኖ ወዲያው ሊታይ አይቻልም በሚል ስልት እንደሆነ ተዘግቧል። የአንድ የአሜሪካ ዶላርን ህጋዊ ምንዛሬ ከ26-30 ብር ያደርሰዋል የተባለው ይህ ለተግባር የደረሰ እቅድ በመስኩ ለተሰማሩ አንዳንድ ባለሙያዎች አሳሳቢነቱ እንደተገለጸላቸው አመልክተዋል። የብር የመግዛት ዋጋ መቀነስ ወይም ዲቫሉዌሽን በምግብ ሸቀጦች፣ በትራንስፖርትና በቤት ክራይ ላይ እንዲሁም በመድኃኒት ላይ ቀጥተኛ ተጽዕኖ ስለሚኖረው ጭማሪ እንደሚከተል ባለሙያዎች እያሳሰቡ ነው። በዚህም በተለይ በቋሚ ገቢ የሚተዳደሩ ደሞዝተኞችና ጡረተኞች ይበልጥ ተጎጂ እንደሚሆኑም ታውቋል። የህወሓት ሰዎች ጉዳዩን ለራሳቸው የቅርብ የንግድ ሰዎች አስቀድመው በማሳወቃቸው በጥቁር ገበያ $1-30 የመነዘሩ የውጭ ምንዛሬ በመሰብሰብ ላይ መሆናቸውም መረጃዎች አመልክተዋል። ኤችአር 128 እንዲጸድቅ በሰሜን አሜሪካ የሚኖሩ ኢትዮጵያውያን ሳይዘናጉ ጥረታቸውን እንዲቀጥሉ ጥሪ ቀርቧል። በአሜሪካ ኮንግረስ ለውሳኔ የቀረበው ኤችአር 128 እንዲጸድቅ በሰሜን አሜሪካ የሚኖሩ ኢትዮጵያውያን ሳይዘናጉ ጥረታቸውን እንዲቀጥሉ ጥሪ ቀረበ። በአውሮፓና በሌሎች ክፍለ ዓለማት የሚገኙ ሀገር ወዳድ ኢትዮጵያውያንም ድጋፋቸው እየሰጡ መሆኑ ታውቋል። በቀጣይም በመላው አሜሪካ የሚገኙ ኢትዮጵያውያን በግፍ ለታሰሩ ጋዜጠኞች፣ የፖለቲካ መሪዎችና የሃይማኖት መሪ አባቶች ተከራካሪ በመሆን በያሉባቸው ግዛቶች ለሚገኙ የምክር ቤት አባላት ቢሮቸው በመገኘት በደብዳቤና በስልክ መልእክታቸው እንዲያደርሱ ጥሪ ተላልፈዋል። በዋሽንግተን ዲሲና በአካባቢ የሚንቀሳቀሰው ማህበር ኢትዮጵያ ለነጻነት ለፍትህ ሊቀመንበር የሆኑት አቶ ጣሰው መላከ ህይወት በሰጡት ማብራሪያ የማህበራቸው አባላት ህጉ እንዲጸድቅ የተለያዩ ስራዎችን በማከናወን ላይ ይገኛሉ። በመስከረም 8/2010 በአሜሪካ ምክር ቤት ካፒታል ሂል በተካሄደው ሰላማዊ ሰልፍ ከዲሲ ግብረ ኃይልና ከሌሎች ድርጅቶች ጋር በመቀናጀት ማሳካታቸውን ገልጸዋል። ከዚህ በተጨማሪም በአሜሪካን የተለያዩ ግዛቶች የሚኖሩ ኢትዮጵያውያን በአካባቢያቸው ለተመረጡ ሴናተሮች፣ ኮንግረስ አባላትና የግዛቱ ምክር ቤት አመራሮች በአካልና ስልክ በመደወል መልእክቱ እንዲደርሳቸው የዘመቻ ስራ እየሰሩ መሆኑን ተናግረዋል። በቀጣይም የማህበራቸው አባላትና ደጋፊዎች የኢትዮጵያ ሰብአዊ መብት ሁኔታ የሚመለከተውን ረቂቅ ምክር ቤት እንዲያጸድቀው በቦታው በመገኘት ግፊት እንደሚያደርጉ አስታውቀዋል። የእምቦጭ አረም ለማስወገድ የሚያስችል የገንዘብ ለማሰባሰብ የተዘጋጀ የእግር ኳስ ውድድር በባህር ዳር ስቴዲየም እንዳይካሄድ መታገዱ ተዘግቧል። በጣይና ሐይቅ ላይ ተስፋፋውን የእምቦጭ አረም ለማስወገድ የሚያስችል ገንዘብ ለማሰባሰብ የተዘጋጀው የእግር ኳስ ውድድር በባህር ዳር ስቴዲየም እንዳይካሄድ ታግዷል። ውድድሩ በጠባብ ስቴዲየም እንዲካሄድ የተወሰነ ሲሆን ውሳኔውን በኳስ ሜዳው ህዝባዊ ተቃውሞ ሊቀሰቀስ ይችላል የሚል ስጋት ተከትሎ መሆኑን ታውቋል። የእምቦጭ አረም በጣና ሐይቅ ላይ ያደረሰው ጉዳትና የደቀነው አደጋ ለማስገንዘብና ገንዘብ ለማሰባሰብ በተዘጋጀው የእግር ኳስ ውድድር ለመሳተፍ የቅዱስ ጊዮርጊስ እግር ኳስ ቡድን ከአዲስ አበባ ወደ ባህር ዳር መግባቱም ታውቋል። የሳምንቱ አበይ ዜናዎች በዚህ ተጠናቀዋል። መልካም ቆይታ።
የስብሰባ ጥሪ። ወያኔ የስልጣኑን እድሜ ለማራዘም ህዝቦችን በመለያየትና በማጣላት መሆኑን ካወቀም ብዙ ጊዜ ቢሆንም ከአንድ ብሔር መልምሎ ከባድ መሳሪያ አስታጥቆ የተለያዩ ብሔሮች የተጣሉ አስመስሎ በግልጽ በነዋሪዎች ላይ ጭፍጨፋ መፈጸሙና ማፈናቀሉን አጠናክሮ እየቀጠለ ነው። በመደረግ ላይ ያለው ጦርነት በወያኔ ስራ በአንድ በኩል በህዝቦች በሌላ በኩል የሚደረግ እንጂ በሶማሌ ህዝብና በኦሮሞ ህዝብ መካከል የሚደረግ ጦርነት እንዳልሆነ ለስዊድን ህዝብና መንግስት ለመንገር በስዊድን የኦሮሞና የሶማሌ ኮሚኒቲ በጊዜያዊ በስዊድን የኢትዮጵያውያን አስተባባሪ ግብረ ኃይል ኮሚቴ አስተባባሪነት ነገ ኦክቶበር 2 ሰላማዊ ሰልፍ ጠርቷል። ወያኔ ዛሬ የሚገልና የሚያፈናቅል የሶማሌ ልዩ ፖሊስ የተባለው ወያኔ በወያኔ ተደራጅቶ በወያኔ ጀነራል የሚመራ ወያኔ 100% በሚቆጣጠረው ፌዴራል ባጀት የሚተዳደር የኡጋዴንን ህዝብ ለመጨፍጨፍ የተደራጀ ኃይል መሆኑን ሁሉም የሚያውቀው ነው። የሶማሌ ክልል ኃይል አይደለም። በአጠቃላይ ዛሬ ወያኔ ስርዓት ካልተወገደ በመላው ሀገሪቷ ሰላም ስለማይኖር በአንድነት ቁመን ወያኔን እንድንጋፈጥ ጥሪ እናደርጋለን። ቦታ ሚንቶሪየት ፓርላማ አጠገብ ሰዓት ከ12 ሰዓት ጀምሮ እንደ አውሮፓ አቆጣጠር በስዊድን የኦሮሞና የሶማሌ ኮሚኒቲ
ቴሌቪዥን የተመሰረተበትን 7ኛ አመት በተለያዩ አውሮፓ ከተሞች በታላቅ ዝግጅት እያከበረ ይገኛል። ይህንንም በአይነቱ ከዚህ ቀደም ከነበሩት ልዩ የሆነው ዝግጅት የኢሳት ቀን በሚል ቅዳሜ ኦክቶበር 28 2017 በስዊድን ዋና ከተማ በስቶክሆልም ከሶ ጋር ለማክበር ዝግጅታችንን አጠናቀናል።
የዝግጅቱ ዋና ዓላማ
ሐሳብን በነጻነት መግለጽን የሚደግፉ አገር ወዳድ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም የኢትዮጵያ ወዳጆች በጋራ ተሰባስበው የኢትዮጵያ ሳተላይት ቴሌቪዥን የተመሰረተበትን 7ኛ ዓመት ምስረታ በዓልን በማክበር ኢሳትን በቀጣይነት ለማጠናከር የሚረዳ የገቢ መድረክን ለመፍጠር ነው።
ጋዜጠኛ ፋሲሊን ያለም ከአምስተርዳም የኢሳት ማስተራጫ ኢሳትን በተመለከተ ሰፋ ያለ ማብራሪያ ለታዳሚዎች ያቀርባል። በወቅታዊ የኢትዮጵያ ጉዳይም ላይ የሚለው ይኖረናል።
ድምጻዊት ማለት ደመረ የለቱን ዝግጅት ጣም ባላቸው ሙዚቃዎች በማዝመቅ ከለሊቱ አንድ ሰዓት ድረስ አብራራ ሰጥታለች። ሙዚቃዎችም ልምድ ባላቸው ልጆችን ቆረቆራሉ። ባህላዊ ውዝዋዜዎችም ልጅጅቱን ከመቼም በላይ አደምቁታል።
የኢትዮጵያኖች መገለጫ የሆነውን የባህል ምግባችን በአማንና በጣፈጠ መልኩ በተመጣጣኝ ዋጋ ተዘጋጅቷል። እንዲሁም ከተሟላ የመጠጥ አቅርቦት ጋር
የምግብ ዋጋ 200 ክሩነር ብቻ።
ሃሉንዳ ፎልኬቲዩስ ሃሉንዳ ኖርሽቦሪ
ሰዓት ከ13 ሰዓት ጀምሮ አዳራሹ ሶል ለመቀበል ክፍት ሆኖ ይጠብቆታል።
ኑ ከቤተሰቦ ጋር በመሆን የኢሳትን ቀን አብረውን ያክብሩ ይዝናኑ። የህዝብ አይንና ጆሮ የሆነውን ኢሳትን ይርዱ። የማይረሳ ትዝታንም ያትርፉ።
ኢሳት የህዝብ አይን ጆሮና ልሳን ነው።
የኢሳት ድጋፍ ኮሚቴ በስዊድን
የዝግጅታችን ተካፋዮች እንግዲህ እስካሁን የተለያዩ ዝግጅቶችን ኢንተርቪው እንዲሁም ከዛም በፊት የነበሩትን የተለያዩ ዝግጅታችንን ተከታትላችኋል። አሁን ደግሞ የበረከት የመዝናኛ ፕሮግራም ላይ ደርሰናል። ቀጣዩ የበረከት የመዝናኛ ፕሮግራም ይሆናል። አብራችሁን ቆዩ።
የዛሬው የሁድ ጨዋታ ፕሮግራም ነው። በሰዓቱ ተጀምሯል። ከፕሮግራሞቻችን ጋር አብራችሁ እንድትቆዩ በአክብሮት እየጠየቅን የዛሬው ፕሮግራም እንሆ አሁን ተጀመረ። ሞርቢ ሴንትሩም የሚሄደውን ባቡርጄ ወደ ዳንድሪፍ ሆስፒታል አመራው። ባለቤቴ ጋሽናሴ መንቀሳቀስና ማውራት መጀመሩን ስነግረኝ ተገረምኩኝ። አምላኬን አመሰግንኩ። ጋሽናሴ ሰውነቱ ቢደክም ሩቅም ያስብ ቀን የታሪክ ምስክር ሆነ የሰላ አይምሮ ያለው ሰው አረጋሽ ምናሴን ሳይሙትብን አልኩ ለራሴ። በተለያየ ሐሳብ ውስጥ ስወጣና ስወርድ ሳላቆ ነበር ዳንድሪስ ሆስፒታል የደረስኩት። ዳንድሪስ ሆስፒታል በጣም ትልቅ ሆስፒታል ነው። ብዙ በሽተኛና በጠያቂው በሐኪሞች በነርሶች መሃል እየተሽሉኮሉኩ ጋሽ ምናሴ ከተኛበት የኮሊዶር ክፍሎች ጥግ ካለ ምግብ አዳራሽ ደረስኩ። ጋሽ ምናሴ በተሽከርካሪው ወንበር ላይ ተቀምጦ ባለቤቴና አምባሳደር ግዛው ከጎን ተቀምጠዋል። ጋሽ ምናሴ ከስቷል። ታሞ የተነሳ መሆኑ በጣም ያስታውቃል። ንግግሩ ግን አለ። ባለቤቴ ነው ስመጣ ቀይራኝ ተነሳች። እኔም ሰላምታ ተለዋውጬ ተቀመጥኩ። አምባሳደር ግዛው የጃኑ የጊዜ ተማሪ በኋላም የደርግ አምባሳደር ሆኖ ከሰራ በኋላ ደርግ መውረጃው ሲደርስ ደርግን ከርቶ ሱዲን ሀገር የኖረ በኋላም ያሪግ አዲስ አበባን ተቆጣጥሮ ኢትዮጵያን ሲያስተዳድር ወደ ኢትዮጵያ ተመልሶ በውጭ ጉዳይ ሚኒስቴር ዴታውን ያገለገለ ጡረተኛ ሲሆን ሱዲን ያሉ ቤተሰቦቹ ጋር እየተመላለሰ የሚኖር አጭር ወፍራም ዘውትር ሙሉ ሱፍ የሚለብስ የፊት ገጹ በተፈጥሮ ጠጉሩ በቀለም የጠቆረ ሽማግሌ ነው። የጋሽ ምናሴ ልብ ወዳጅ ቢሆንም ዘውትር ሲገናኙ ይነቋቆራሉ። አምባሳደር ግዛው ሲጋራ ሊያጨስ ሲወጣ እኔና ጋሽ ምናሴ ብቻችንን ስለቀረን ምን እንደተፈጠረ ጠየቁት። ጠረጴዛው ላይ በአነስተኛ ብርጭቆ የተቀመጠውን ውሃ አንስቶ ከጠጣ በኋላ መልስ አስቀመጠ። ቤት እንዳመመኝ አውቃለሁ። ከዛ በኋላ ያለውን አላውቅም። ስነቃ ራሴን ሆስፒታል አገኘሁት። ባመመኝም ሰዓት ወደ ሞት እንደሚሄድ ታውቆኝ ነበር። ሞት ብቻዬን ካለውበት ቤት ሊወስደኝ የመጣ መስሎኝ በጣም ፈራሁ፣ አዘንኩ። በሕይወቴ የሚጸጽተኝ ነገር ደግሞ እንደሌለ ሳስብ ተጽናናሁ። ብቻ ሞትን እየተለማመድኩ ያለው መሰለኝ። ዋናው እግዚአብሔር እንኳን አተረፈ አልኩት። ድራመር ወዳጃችን ታምራት ሎጂ እንዲሁ ቤት ወድቆ ሆስፒታል ገብቶ ነበር የሰማነው። አለጋሽ ምናሴ አይኖቹን አጥቦ እየቆዘመ ብቻውን ነበር እንዴ የሚኖረው አልኩት። አዎ፣ ግን በቤቱ ተከራይ ነበረው። እሱ ነው ወድቆ ያገኘው። ጸጣል። እናም ወዳጆቹ ሆስፒታል ስንደርስ አይናገር አይጋገር አቅም አጥቶ በግሊኮስ እገዛ ተኝቶ አገኘ ነው። ዶክተሯም ማንነታችንን ከጠየቀችን በኋላ እስካሁን እንዳልነቃ ግን እኛ ቁጭ ብለን ጎኑ ስለሱ እንድናወራለት ሊሰማን እንደሚችል ነገረች። በሕክምና ሰዎችን ለማንቃት እንደ አንዱ ዘዴ ነው። ከዛም እየተቀባበልን ከአበሻው የሙዚቃ ንጉሥ ጥላሁን ገሰሰ ጋር ስለነበራቸው ጥሩ ጊዜ ታሜ ድራመር ነኝ ሲል መጀመሪያ ሱዲን የሚያምነው አላገኘም ነበር። ማህሙድ አህመድ በአጋጣሚ ሱዲን መጥቶ አበሻ ሬስቶራንት አምራት ሎጂን ሲያየው የሆነውን ነገር ሁሉ ነገር ነው። እያነሳን የባጤ ቆጡን እየቀባጠርን ልናስቀውም ትዝታውንም እየቀሰቀስን ልናወራው ሞከርን። አይኖቹ ለመክፈት ሲታገል አይኖቹ ከመርገብገብ ውጪ አልተከፈቱም ነበር። ይህ በሆነ በሁለተኛው ቀን ታምራት ሎቲ አረፈ። ወዳጃችንን አጣን። የሚያቀረሩ አይኖቹን ስመለከት ጋሼ አምባሳደር መጡ ብዬ ከሀሳቡ ድባብ አወጣሁት።
ጋሽ ምናሴ አምባሳደር ግዛው ነውሩ ሎ አስቀምጠው ጽዱና ነጭ ግድግዳ ሆስፒታሉን ሐኪም ቤት ሳይሆን ሆቴል ቤት አስመስሎታል። በሱዲን ከሚገኙ ትልቅ ሆስፒታሎች አንዱ ነው። የሆስፒታሉ ጸጥታ ለታማሚው ተጨማሪ ሕክምና ነው። ዶክተርና ነርሶቹ ለታማሚው ሆነ ለጠያቂው አላቸው አክብሮትና ትህትና። ሱዲንን ከሚያስመሰግኗት መልካም ነገሮች እንዳንዱ ጋሽ ምናሴና አምባሳደር ግዛው ጨዋታ ሰማ አምባሳደር ጋሽ ምናሴን ጤንነቱ ሊጠይቅ ሳይሆን በጋሽ ምናሴ ሊጠየቅ የመጣ ነበር ይመስል። እሺ አምባሳደር ተጫወት እንጂ አለ ጋሽ ምናሴ። ተጫወትኩ እኮ አንተ ትንሽ አረፍ በል አሉ አምባሳደር። አይ አንደኛ አርፋለሁ አለ ጋሽ ምናሴ ወደ እኔ እየተመለከተ። አምባሳደር ዩኒቨርሲቲ ጓደኛዬ ነው። የሚመጣውን ሳናውቅ ያለውን ለማፍረስ የተጣደፈው የዛ ትውልድ ልጆች ነን። አምባሳደር ዝምታን የመረጡ ይመስላል። አስተያየት አልሰጡም። በኋላ አለጋሽ ምናሴ የአፉን ጠርዝ በጣቱ ጠርቁ። ደርግ ሲወጣ ወደ ስልጣን ወጣቱ ተበታተነ፣ ተሰደደ። ኢህአፓ መኢሶን ሆኖ አገር ውስጥ ተሰገሰገ። ግዛው ግን አክሮባት ሰርቶ የደርግ አምባሳደር ሆኖ ቁጭ አለ። እኔ ሳቄ እንደምንም አፍኜ ቁጭ አልኩ። አምባሳደር የጋሽ ምናሴን ጨዋታ ስለሚያውቅ ምንም አልመሰለው። ቀላል ሰው እንዳይመስልህ ወያኔም ስትመጣ እንዲሁ አድርጎ አገለገላቸው። ግን ወያኔ ሳይወጣ እሱ ቀድሞ ጡረታ ወጣ ብሎ የታማሚ ሳቅ ሳቅ። አምባሳደር ግዛውም
ሁሉንም ትንሽ ላስተምራቸው ብዬ ሁለቱንም ቀረብኳቸው። ሀገር ይዘዋል፣ ህዝብ ይዘዋል። እርቆ ምን ይገኛል ብዬ እኮ ነው አለ ባሽሙር።
ዝም በለኝስ የእኛ አስተማሪ መጀመሪያውኑ መች ጥሩ ተማሪ ወንክና ነው የምታስተምረው አለ ጋሽ ምናሴ። በፖለቲካ ውስጥ ሁለት አይነት ሰዎች አሉ። አንደኛው የእውነት የሀገሩ ጉዳይ የሚያንገበግበውና የገባው ሲሆን፣ ሁለተኛው የትኛውም ማየት ሲያሸንፍ ከአሸናፊው ጋር የአሸናፊውን ፖለቲካ የሚያራምድ አገልጋይ ሎሌ ፖለቲከኛ። እነዚህ ሰዎች ጥሩ ይለብሳሉ፣ ጥሩ ይበላሉ፣ ጥሩ ይኖራሉ። በቃ ይኸው ነው ግባቸው። አገር ህዝብ የሚባለው ነገር ለነሱ ምንም ነው።
እኔን ለመናገር ነው ዳርዳር የምትሄደው አሉ አምባሳደር።
ጋሽ ምናሴ በኩራት በፍጹም አንተን ብቻ አይደለም የኢትዮጵያን እውነት ለመናገር
በእናንተ ተስፋ ያጣ ሰው አማራጭ ሲፈልግ ወደ አገኘው ቢሸሸግ አድርባ ይባላል። በአድርባ ውስጥም እኮ እውነት አለ። አምባሳደር ብዙ ለማብራራት እንደ ነብራ ኮበኮ።
ኧረ ተወኝ እስቲ አለ ጋሽ ምናሴ ተሽከርካሪ ወንበሩን ጎማዎች ወደፊት እየወረወረ። በልና ክፍሌ ወሰደኝ አለ። እኔም አምባሳደርም እኩል ተነሳ። አምባሳደርን የወሬ ፍላጎታቸውን የቋጨው መሰለኝ። የተሽከርካሪ ወንበሩን እጀታ እየቆመ ከአምባሳደሩ ግዛው ጋር ተሰነባበቱ።
እዚህ ስለሆንኩ እየመጣሁ ጠይቀሃለሁ፣ ዶክተሯንም ጠይቄ ወጣ ብለህ አየር እንድትቀበል አደርጋለሁ።
አምባሳደር አንድ ሁለት እርምጃ ተራምዶ ዞር አለና
ጨርሶ የማረ ወንድሜ
ብሎ በፍጥነት እየተራመደ ከዓይናችን ራቀ። ባለንበት ሆነን በዓይናችን ሸኘ ነው። በጣም የሚገርመኝ እንደፈለጉ ተነጋግረው ወዳጅነታቸው ግን ተቋርጦ አያውቅም። ጋሽ ምናሴ አምባሳደርን ተናገርካቸው እንዳይቀየሙ አልኩት። በኮሊደሩ በኩል ሄደን ጋሽ ምናሴ ስሜን ጠርቶ ወሬውን ጀመረ። ልጆቹንን አባቶቻችን የነገሩን ተረት ትዝ ይለኛል። አየህ፣ በጥንት ዘመን ውሻ በጫካ ውስጥ ከአንበሳ ጋር ይኖር ነበር አሉ። እና ውሻ ከአንበሳ በላይ ንጉሥ፣ ከአንበሳ በቀር የምድር ገዢ እንደሌለ ነበር የሚያውቀው። ከአንበሳው ዋሻ ስር ቁጭ ብሎ አንበሳ ሲወጣ ሲገባ ጭራውን እያወዛወዘ ይከተለዋል። ጠላት ሲመጣ ሮጦ ያቃጥራል፣ የአንበሳውን ትራፊ ይበላል። እንዲህ እያደረገ በታማኝነት የአንበሳ አገልጋይ ሆኖ ሲኖር ከዕለታት በአንዱ ቀን ውሻ በጫካው ከዚህ በፊት አይቶት የሚያውቀውን በእግሩ ብቻ የሚራመድ ረጅም ፍጡር በእጁ ቁሳቁስ ይዞ ተመለከተ። ሮጦ ለአንበሳው ነገረው። አንበሳውም የሆነውን ለማየት ከዋሻው ይወጣል። አንበሳው ውሻውን ያሳየውን ሲመለከት በቁጥቋጦ ተደበቀ። ከዛም ተደበቀ አለ ውሻው። ውሻውም ተደብቆ ምንድን ነው አለ። ሰው የሚባለው ይሄ ነው፣ ይሄ ነው የምድራችን ኃያል ፍጡር፣ ምድርን የሚገዛው ይሄ ነው፣ ከጫካ የማንወጣውም በዚህ ምክንያት አለ። ይህኔ ውሻ በወዱ እኔ እኮ አንተ መስለኝ ነው የዚህ ምድር ገዥ፣ ስለዚህም ነበር ከአንተ ጋር መኖሬ አንተም አገልግል ያለ። ከዛውም አንበሳውን ትቶ ሰውን ተከተለው። ይኸው እስከ ዛሬ ውሻ ሰውን እየተከተለው ይኖራል። ጋሽ ምናሴ ተረቱን ሲጨርስ እኔም ጉዞዬን ጨርሼ ክፍሉ ጋር ስደርስ ተረቱ ለአምባሳደሩ ይሁን ለእኔ ግን አልገባኝ። አንዲት ፍልቅልቅ ነርስ ጋሽ ምናሴን ስሙን ጠርታ ተሽከርካሪ ወንበሩን ተቀበለች። እየገፋች ስትሄድ እየተከተልኩ ተሰናበትኩት። ነርሷ እየገፋችው ወደ ሌላ ክፍል ይዛው ሄደች። እኔ ግን ባለውበት ቆሜ ቀረሁ። Oh, yeah. Whoa, whoa, yeah.
ጤና ይስጥልኝ አድማጮቻችን። እንግዲህ ዘና ወጃችንን ተከትለን የበረከትን የእሁድ ፕሮግራም ጨዋታ አዳምጠን በየመጨረሻው እንግዲህ ሰረገላ ላይ ተቀምጠናል። እናም መግቢያችን ላይ እንዳልነው ማስታወቂያውንም እንዳነበብ ነው በነገው ዕለት እንግዲህ በኢትዮጵያ ውስጥ በኦሮሞ እና በሶማሌ ማህበረሰብ ስም እየተደረገ ያለው ከፍተኛ የሆነ ወንጀል አለ። ይህንን በተመለከተ ዚያሉ ማህበረሰቦች በተለይ ደግሞ በኦሮሞና በሶማሌው መካከለ ያሉ ማህበረሰቦች በማህበር ደረጃ ተደራጅተው ያሉት አንድ በመሆን የራሳቸውን ግብረ ኃይል በማቋቋምና የሌላውንም ማህበረሰብ አንድ ላይ በማድረግ ይህንን አስከፊ ፍርአትና ህዝብን የሚነጣጥል ማህበረሰብን የሚያጋጭ ከህዝብ መካከለ ያለውን ፍቅር አስወግዶ ጥላቻን የሚዘራ ፍርአትና አስተሳሰብን ለመቃወም ነገ ታላቅ የሆነ ሰላማዊ ሰልፍ ጠርተዋል። ይህንን መሰረት አድርጎ ስላለው አጠቃላይ ሁኔታ ከአቶ ጫላና ከአቶ በላይ ጋር አጥር ያለ ቆይታ ለማድረግ ወደናል። በአድማጮቻችን ስም ፈቃደኛ ሆነው ወደ ስቱዲዮአችን ለመግባት ፈቃደኛ ስለሆኑ አስቀድሜ አመሰግናለሁ። ጤና ይስጥልኝ። ጤና ይስጥልኝ አቶ በላይ። ጤና ይስጥልኝ አቶ ጫላ። ይስማል?
አዎ ይስማል።
ይስማል። በጣም ጥሩ። እንግዲህ ያው በድጋሚ አመሰግናለሁ ወደ ስቱዲዮአችን ፈቃደኛ ሆናችሁ ስለመጣችሁ። ያው እንግዲህ ከሶማሊያ ኮሚኒቲ ተወካይ ለማግኘት ጥረት ያደረግነው ድል በተወሰነ መልኩ አልተሳካልንም። ሆኖም ግን በጋራ እየሰራችሁበት ስላለው ሁኔታ የጋራ ውክልና ስለሚኖራችሁ እንግዲህ ስላለው ሁኔታ አጠር አድርጋችሁ ብትነግሩን። ለምንድን ነው የታሰበው? ነገን ለምን መረጣችሁ? እስካሁንስ ያለው ስሜት ምን ይመስላል በማህበረሰብ ውስጥ የሚለውን አጠር አድርገን አጠቃላይ ብናነሳው ከአቶ በላይ ብጀምር።
ያ በመጀመሪያ አቶ ቻላን በታስቀድመው ጥሩ ነው። ምክንያቱም ለምርጫው እና ለምን ይሄ እንደሆነ ኢኒሼቲቭ የወሰዱት የኦሮሞ ኮሚኒቲ እና የሶማሌ ኮሚኒቲ ስለሆነ ምናልባት እሱ ቢገልጽ ጥሩ ነው እና እኔ ብጨምርበታለሁኝ።
በጣም ጥሩ በጣም ጥሩ። እንግዲህ ያው አቶ ቻላ እድሉ ለእርሶ ተሰጥቷል። እንግዲህ ያው እኔም ራንደምሊ የመረጥኩት እንትን ነው ቅድሚያ የሰጠሁት፣ ሌላ እንትን የለውም። ኤኒዌይስ አቶ ጫላ የነገ ዝግጅት የነገ ሰላቅ ሰላማዊ ሰልፍ ዋና መሰረትና ግቡ ምንድን ነው? አሁን እስቲ ያለው ሀገር ውስጥ ያለው ስርዓትና ሂደት ምን ይመስላል የሚለውን አጠቃላይ ከሌሎች ማህበረሰቦች ጋር በመቀናጀት ጠንከር ያሉ ስራዎችን ለመስራት ይሄኛው ሰላማዊ ሰልፍ የሚሰጠውን ድምታ ምን ይመስላል የሚለውን አጠር አድርገው ቢነግሩን።
በቅድሚያ ለተሰጠኝ እድል ላመሰግን ወዳለው። ሁሉም የኢትዮጵያ ህዝቦች እንደሚያውቁት በዚህ በቅርብ ጊዜ ውስጥ በኦሮሞና በኢትዮጵያ ሶማሌዎች መካከል ከፍተኛ ግጭት ያለ በማስመሰል ወያኔዎች የራሳቸው የሆነ ልዩ ፖሊስ በማስታጠቅ ከባድ መሳሪያ እስከ ላውንቸር ድረስ ኦሮሞን በማስመታትና ከሶማሌዎችም ውስጥ ራሳቸው እየመጡ ያለው ግጭት በኦሮሞና በሶማሌ መካከል ያለ ግጭት በማስመሰል እያራገቡ ይገኛሉ። ይህ ሁኔታ ከሁለቱም ወገኖች ከፍተኛ የነፍስ መጥፋት፣ የንብረት መውደም፣ ህዝቦች ለብዙ ጊዜ ከነበሩበት ቦታና ሀብት ካፈሩበት ቦታ በጉልበት ተፈናቅለው በመጠለያ ካምፕ ውስጥ ይገኛሉ። ሁለቱም የኦሮሞ ሶማሌዎች እና ዋናው የዚህ ሰላማዊ ሰልፍ አላማ ወያኔ ያለው ግጭት በኦሮሞና በሶማሌ መካከል ያለ ግጭት አስመስሎ በማራገቡ አይ እኛ ድሮም አብረን ከጥንት ተጋብተን ተዋልደን አብረን የኖርነን አንድ ውሃ እየጠጣን አንድ መሬት ግጦሽ እያስካጥን ለብዙ አመታት አብረን ከርመናል። ትናንሽ ግጭት በውሃ ላይ በግጦሽ መሬት ላይ ቢከሰትም ይከሰት ነበረ። እነዛ ጉዳዮች በሽማግሌ በባህል ነው የሚፈቱት። አሁን ያለው ግጭት የኦሮሞና የሶማሌ ግጭት ሳይሆን ወያኔ የፈጠረው ግጭት ነው። እኛ ወንድማማቾች ነን፣ ስለዚህ ተጣልተን አናውቅም፣ ወደፊትም አንጣላም የሚለውን መልእክት እዚህ ላሉት ማህበረሰብና ለስዊድን መንግስት ለማስተዋወቅ ነው ዋናው አላማው።
ኦኬ፣ በጣም ጥሩ። አቶ በላይ።
ኦኬ፣ እኔ የምጨምረው አቶ ጫላ ጥሩ አድርጎ ተቆጣጣል። በመጀመሪያ እኔ እዚህ ላይ የተገኘሁበትን ሁኔታ ለመጥቀስ የምሞክረው በስቶክሆልም የምንኖር ኢትዮጵያውያኖች በሙሉ እንደምናስታውሰው አምና ከዚህ ወር ትንሽ ቀደም ባለ ሁኔታ የኦሮሞ ህዝብና የአማራ ህዝብ በሚያደርገው ትግል ወንድማማችነቱንና ድጋፉን በገለጠ ጊዜ እኛም አንድ ላይ ሆነን ኢትዮጵያኖች፣ ሶማሌዎች፣ ኦሮሞዎች፣ ጉራጌዎች ምንም ዘር ሳንለይ በአንድ ላይ ተሰብስበን ትይንተ ህዝብ ስናካሄድና የኢትዮጵያን ህዝብ ትግል እና ብሶቱን ስናስታውቅ ነበር። እና ይሄ ሁኔታ እንደምታውቁት የተወሰነ ዘመን ካካሄድን በኋላ ትንሽ ጋብ በማለት ትግሉም በአገር ቤት በያኔ በወሰደው እርምጃ ትንሽ ዝም የማሰኘት በዚህ በጊዜያዊ አዋጅ ዝም የማሰኘት አስር ወር ድሮ ሙሉ ህዝቡን ሲቀጠቅጥ ቆይቶ ነበር። ያ ኢንዴፊኒትሊ የማይካሄድ ኢኮኖሚውም የማይችለው በዓለም ደረጃ እያስወቀሰው የሄደ ሁኔታ ስለሆነ የግድ ማንሳት ነበረበት እና የኦሮሞ ትግል የኦሮሞ ህዝብ ትግል እንደገና አገር ሽቶ የሄደበት ሁኔታ ነው። ወያኔ የሚኖርበት ስትራቴጂ ህዝቡን በመከፋፈል ነው። በአማራ ደረጃ ምን እንዳደረገ የማፈናቀል ደረጃ ኦሮሞዎች ከአማራ ጋር የሚጣሉበትን አማራዎችን በማፈናቀል ካድሬዎችን እያስተማሩ ይህንን በማድረግ ሁኔታ በዚህ ደረጃ ቀጥለዋል። አሁን ዛሬ ልክ አቶ ቻላ እንዳለው ዋናው ምክንያቱ ለዚህ ምክንያት የኦሮሞ ህዝብ ትግል ነው። ለዛ ያንን ማደናቀፊያ ሌላ ችግር መፍጠር በኦሮሞ ህዝብ እና በሶማሌ ህዝብ መካከል ችግር ያለ ለማስመሰል እና በመካከል ገብቶ ገላጋይ መስሎ ሁለቱንም ለመምታት በተለይ ደግሞ ዛሬ በትግሉ ላይ ያለውን የኦሮሞን ህዝብ ለትግል ለመግጨት ምክንያት አድርጎ የወሰደው የኦሮሞ ህዝብና የሶማሌ ህዝብ ግጭት አለ በማስመሰል የራሱን ወታደር አቶ ጫላ እንዳለው የራሱን ልዩ ኃይል አሰልጥኖ አስተማርቷል። ቅድም ወደ ጠየቀው ልመለስና አሁን ማን በምን ይሄ በኦሮሞ ህዝብና በኦሮሞ ኮሚኒቲ እና በሶማሌ ኮሚኒቲ ተደረገ የሚለው ትልቅ ሜሴጅ አለው። ዛሬ ልክ ባለፈው አመት የአማራ ህዝብ የኦሮሞ የሚሞተው የኦሮሞ ደም የኔ ደም ነው፣ የኦሮሞ ህዝብም በወልቃይት የሚሞተው አማራ ደም የሚፈስ የአማራ ደም የኔ ደም ነው እንዳለው መሰረት በዛ ሁኔታ ዛሬ እዚህም በየአካባቢያችን የኦሮሞ ህዝብና የሶማሌ ህዝብ ምንም ጥላቻ እንደሌለበት ይህንን መልእክት በኃይል የማስተላለፍ ጉዳይ ነው። ከዚያ ያው ለስዊድን መንግስትም ሆነ ለእኛም እና በዚህ ሁኔታ ምንትን ምለው ምጠራው ምንድን ነው ይሄ የሶማሌ ህዝብ ብሔረሰብና ወይም የሶማሌ ኮሚኒቲ እና የኦሮሞ ኮሚኒቲ ቢጠራውም የሁላችን ዴሞንስትሬሽን ነው እና ማለት የሁላችንም ትይንተ ህዝብ ነው፣ የሁላችንም ትግል ነው። በዚህንን አድምቀን መገኘት አለብን። ለኢትዮጵያኖች ሁሉ ነው ጥሪው እና ይሄ በአንድ ላይ የተጠራን ተሰብስበን የምናደርገውን የሚያስተናክል ሳይሆን የዛ አካል ነው እና ሁላችንም በአንድ ላይ እንድንወጣ ጥሪዬን ለማስተላለፍ ወዳለሁኝ ጨረስኩ።
አመሰግናለሁ አቶ ጫላና አቶ በላይ። በዋናነት እንግዲህ ዋናው አላማውን መሰረት ያደረገው የኦሮሚያና የሶማሊያ አካባቢ ያለው በተለይ ይህ ስርዓት የራሱን ስልጣንና ወንበር ለማስጠበቅ በብሔሮችና በማህበረሰቦች መካከል እያደረገ ያለው እየነዛ ያለው የጥላቻና የመለያየት ስሜት ነው ውጤት ነው እንጂ ማህበረሰቦችን አይወክልም የሚለው እንግዲህ የኢትዮጵያ ሬዲዮን ድምጽም የሚጋራው ሐሳብ ነው። በብሔር ሰዎች መካከል ኢትዮጵያ ውስጥ በየትኛውም መንገድ እና አጋጣሚ በታሪክ ሂደት ውስጥም ሰምተነውም ተቀብለነውም ማናቀው ሂደት ነው። ይሄ ጫናም እየተካሄደ ያለው የሶማሊያ ልዩ ፖሊስን መሰረት ያደረጉ በተለይ ደግሞ አጎራባች ሀገራቶች መካከል ያሉትን ከዚህ ቀደም ሲፈጠሩ የነበሩ አለመግባባቶች በሽማግሌዎችና በእምነት አባቶች የሚፈታበትን ሂደት በማለፍ አላስፈላጊ ኃይል እርምጃ ጆች በመምጣታቸው የተመሰረተበት ሂደት እንዳለ እናቃለን። ግን በዋናነት እንደ ኮሚኒቲ እንደ ማህበረሰብ እንደ ማህበር በ ኦሮሚያም በሶማሊያም በተለያዩ አካባቢዎች ያሉ ማህበሮች አሉና እንደዚህ አይነት ትብብሮችና የሥራ ሂደቶች የሚኖሩት እንደዚህ ሰልፎች ከማረግ የዘለለ ግንኙነት አላቸው ወይ? ዘለቂታዊነታቸው አንድ ርከን ከፍ ብሎ ወደ ሌላ አቅጣጫ እንዲሄድ የሚደረግ ጥረት አለ ወይ? በዚያ አጋጣሚ አቶ ጫላም እዚህ መሄንን በተመለከተ የሚነግሩን መልእክት ካለ ማህበረሰቡ እንዲሰማው። ምክንያቱም ይሄ ጥረት በሰላማዊ ሰልፍ ብቻ ከሆነ የሚገደበው ዘለቂታዊ መፍትሄ በተለይ ደግሞ በውጭ ዓለም የሚኖረው ማህበረሰብ የሚኖረው ፋይዳ እጅግ በጣም ውስን ይሆናልና ሌሎችም ላይ በተለይ በውጭ ዓለማት ያሉ መንግስታቶችም ላይ ትኩረት ሰጥቶ ለነገርዩ ትኩረት ሰጥቶ ወደ መፍትሄ አቅጣጫ ለመሄድ ባለውም አምባገነን ስርዓት ላይ ጫና ለመፍጠር የሚሰጠው አቅም አናሳ ይሆናልና በቀጣይነት እስከዛሬ ተደረገ የተወሰነ ካለ በቀጣይነት ደግሞ ይሄን አጠናክሮ ለመሄድ የሚታሰብ ካለ በዚሁ አጋጣሚ ጠቆም አድርገውን ቢያልፋቱ ጫና።
አመሰግናለሁ። በቅድሚያ የተዘጋጀው ሰላማዊ ሰልፍ አቶ መላይ እንዳለው የኦሮሞና የሶማሌ ብቻ አይደለም። ምናልባት ጥሪውን ያስተላልፉት የኦሮሞና የሶማሌ ኮሚኒቲ ቢሆኑም ባለፈው ከሁለት ሳምንት በፊት ይመስለኛል በዚሁ ሬዲዮ ላይ ኢንተርቪው የተጠራው ጊዜ ማንኛውም ያገባኛል የሚል በዛ ሀገር ውስጥ የሚኖር ሰው በሙሉ ሰላማዊ ሰልፉን ወጥቶ ከኛ ጋር የመቃወሙ መብቱ የተጠበቀ ነው። ስለዚህ ጥሪው ለሁሉም ነው ማለት ነው። በተለይ ግን አሁን የወያኔ መንግስት እያካሄደ ያለው ሴራ በኦሮሞና በሶማሌ መካከል ስለሆነ እነዚህ ሁለት ህዝቦች የበለጠ ወጣ ብለው ጠላት እንዳልሆኑ አብረው ለዘላለም የሚኖሩና ሲኖሩ የነበሩ ህዝቦች በመሀላቸው ያለ ምንም አይነት ግጭት እንደሌለ ለማሳወቅ ነው። ሌላው ትግሉን በተመለከተ ወደፊትም በጋራ በምናደርገው ትግል የጋራ ጠላታችንን መጣድ እንዳለብን እምነቴ የጸና ነው። ካሁን በፊትም ስናደርግ እንደነበረው በዛ ሀገር ውስጥ ለሚደረገው ማንኛውም እንቅስቃሴ በጋራ ብንሰራ ውጤቱ ያማረ ይሆናል ብዬ አምናለሁ። እየተቀራረብም እየተነጋገርን ነው። በመሀል አቶ በላይ እንዳለው ይሄ ስቴት ኦፍ ኢመርጀንሲ ጉዳይ ነገሮችን ለማቀዝቀዝ መኩሮ ነበረ። አሁን ግን ትግሉ በተለያየ ሁኔታዎች ቀጥሏል። ካሁን በፊትም እንደሰማችሁት በሀገር ውስጥ ያሉት ቄሮች በተለያየ ፕሮግራም እቅድ እያደርጉ በመንግስት ላይ አመፃ ከበቤት ያለመውጣት፣ ያለመሸጥ፣ ያለመግዛት ሰላማዊ ሰልፎች እያደረጉ ወያኔን በኢኮኖሚ እያሽመደመዱ ይገኛሉ። ዋናውም አሁን ወያኔ የዚህን የሶማሌና የኦሮሞ መሀል በመካከል ችግር እንዲፈጠር ያደረገበት ምክንያት ዋናው ራሱ በሀገር ውስጥ የተፈጠረበትን ጫና ለማስተንፈስ ይመስለኛል። እንደዚህ አይነቱ ችግር ካልፈጠረ በስተቀር ረፍት አግኝቶ እድሜውን የማራዘም እንትኑ ፖሊሲው ሊሳካለት አይችልም። ስለዚህ ዛሬ ኦሮሞና ሶማሌን ነው፣ ነገ ኦሮሞና አፋርን ያጋጫል፣ ተነገ ወዲያ ደግሞ ከጉሙዝ ጋር ያጋጫል፣ ዞር ብሎ ከአፋር ጋር ያጋጫል። በዚህ መሀል ግን እሱ እኔ ካልኖርክ ኢትዮጵያ የምትባል ሀገር አትኖርም፣ እኔ ካልኖርክ በህዝቦች መካከል ሰላም ሊኖር አይችልም፣ እኔ ካልኖርክ በኢትዮጵያ ውስጥ እድገት ሊኖር አይችልም የሚለውን የውሸት ፖለቲካ ለማናዘት ይፈልጋል። ስለዚህ ሁሉም የኢትዮጵያ ህዝቦች በጋራ ሆነን በጋራ የምንታገልበት ጊዜ የደረሰ ይመስለኛል። ምንም እንኳን ውጭ ያለው ትግል አገር ውስጥ ላለው ትግል ብዙ አስተዋጽኦ ሊያደርግ ባይችልም አሁን ባለንበት ሁኔታ አገር ውስጥ ያለውን እንቅስቃሴ ስንታይ ህዝቡ የወያኔን አምባገነን መንግስት እንዲህ ያለበት ደረጃ ላይ ደርሷል፣ እየታገሉ ናቸው። በተለያዩ አይነት የተለያየ እንቅስቃሴ አለ። እኛ እዚህ ማድረግ ያለብን በኢኮኖሚና ሰላማዊ ሰልፍ በመውጣት የዲፕሎማሲ ስራ በመስራት ማገዝ እንችላለን። ይህንንም በጋራ ብናደርገው የበለጠ ውጤታማ ይሆናል ብዬ አምናለሁ እኔ።
በጣም ጥሩ። እንግዲህ አቶ በላይና አቶ ጫላ እንዳላችሁት ያው ኢኒሼቲቭን ወስዶ የሁለቱ ኮሚኒቲ በዋናነት ያዘጋጀው እንጂ ይህ ጉዳይ የኦሮሞና የሶማሌ ጉዳይ ብቻም አይደለም። አምባገነን ስርዓትን መቃወም የግድ ብሔርንና አካባቢ የሚወስነው ጉዳይ ነው ብዬም አላስብም። የኦሮሞ ጉዳይ እንደ አንድ ኢትዮጵያዊ ሁሉንም ኢትዮጵያዊ አካል የሚመለከት ሁሉም ሊሳተፍበትና ይህንን እኩይ ተግባር ሊያወግዝ የሚገባው ጉዳይ ነው ብዬ ነው እኔም የሚያምነው ሬዲዮንም የሚያምነው እና ሁሉም ማህበረሰብ ይህን ሬዲዮ በዚህ አጋጣሚ ያዳመጡ እንግዲህ ነገ ታላቅ ሰላማዊ ሰልፍ ይህንን ስርዓት በተለይ ደግሞ ዘርን ከዘር እየለያዩ በመታወቂያ የዘርን ስም እየጻፉ አሁን ላይ እየተካሄደ ያለው ትልቅ ቀውስ ውስጥ እንድንገባ ያደረጉን ለአሰራራቸው ለአምባገነን ስርዓት ወንበር መመቸት እና ላለሙት እኩይ ተግባር መፈጸሚያነት የንጹህ ዜጋዎች እንደሚየቀጠፈ ያለውን አምባገነን ስርዓት በአንድ ላይ እና በህብረት በመሆን እንድናወግስ የነገውን ሰላማዊ ሰልፍ እንድትገኙ እንግዲህ ሁላችሁም ፕሮግራማችሁን እንደዛ እንድታረጉ ጥሪያችን እናስተላልፋለን። በመጨረሻ ምናልባት ቦታና ሰዓቱን አቶ ጫላ ብትገልጽልን ወይ አቶ በላይ እና በዛ የመጨረሻ ሐሳብም ካለ ተቀላል ብናረጋውና ብንዘጋ።
አቶ በላይ ቀጥል። ኖ አንተ ቀጥል ሰዓቱንና ቦታውን።
ሰዓቱ ነገ ከ12 ሰዓት እስከ 15 ሰዓት ባለው ሰዓት ነው። ቦታው ሚንጆሬት ነው። ታውቃላችሁ ሚንጆሬት የሚባል ቦታ ነው። ጋምላ ስታን አካባቢ ይመስለኛል። ቲሴንትራል ለሚመጣ ሰው በጣም ቅርብ ነው እና ሁላችሁም ይህ ሬዲዮ የምትሰሙ ሰዎች በኢትዮጵያ ውስጥ የወያኔ መንግስት አምባገነን ነው፣ ስርዓቱ ፈላጭ ቆራጭ ነው፣ ይህ ስርዓት ተቀይሮ ዲሞክራሲያዊ ስርዓት መገንባት አለብን የምትሉ በሙሉ በዚህ ሰላማዊ ሰልፍ ላይ ተገኝታችሁ ተቃውሟችሁን እንድታሰሙ ከኛ ጋር ጥሪዬን አቀርባለሁ። በሌላ በኩል የተፈናቀሉ ወገኖቻችንን ለመርዳት የገንዘብ ማሰባሰብ ፕሮግራም እናደርጋለን። መምጣት ብቻ አይጠበቅባችሁም። ለመርዳት ከፈለጋችሁ ቀጥታ ቤት ሆናችሁ መርዳት የሚችልበትን መንገድ አዘጋጅተናል። ፕሉስ ዩሮ አለን። ለመመዝገብ ከቻላችሁ 7136242/5 7136242/5 በዚህ አካውንት ውስጥ በማስገባት ግዴታችሁን መወጣት ትችላላችሁ። አመሰግናለሁ።
እንግዲህ በጣም ጥሪያችንን አክብራችሁ በአየር ሰዓት ላይ ተገኝታችሁ ይህንን መልእክት ስላስተላልፋችሁ በእኔም በሬዲዮ አድማጮቻችንም ስም እጅግ በጣም ነው የማመሰግነው። ሁላችሁም ኢትዮጵያዊ ነገ በሚገኘው ሰላማዊ ሰልፍ ላይ እንድትገኙልን ጥሪያችንን እናቀርባለን። በሰላም ዋሉልን። አመሰግናለን። አስተልኛ አድማጮቻችን እንግዲህ አየር ዛሬ የመጨረሻ ፕሮግራማችን ምናረገው ዛሬ ትልቅ ፕሮግራም ተዘጋጅቷል እዚህ ስቶክሆልም ስዊድን ውስጥ እና የቴዎድሮስ ራእይን ለማየት ሁሉም ህዝብ እንግዲህ ወደ አቅጣጫውና ቀኑ ፕሮግራሙን ወደ ሃሎንዳ ፎልኬቶስ አርጓል። እንግዶቻችን በሰላም ስቶክሆልም ገብተዋል።
አው እንግዲህ አሁን መስመር ላይ ዓለም ጻይ ወዳጆ አለች። እንግዲህ ዛሬ ጌትነት ነው ዓለም ጻይ ወዳጆ ዲዮን ስራፌል ስቶክሆልም ገብተዋል። የትሩስ ላይ ከቀኑ 14 ሰዓት ጀምሮ የሚታይበት ፕሮግራም ነው ያለው እና አሁን ቀጥታ መስመራችን ላይ ዓለም ጻይ ትገኛለች።
ጤና ይስጥልኝ ዓለም ጻይ።
ጤና ይስጥልኝ። እንዲናችሁ ገኖቼ ደና ቆያችሁኝ ወይ?
አሁን እንግዲህ በድጋሚ እንኳን በሰላም ገባችሁ ብለናል። እኛም የሬዲዮ አድማጮቻችንም እናንተን ለማየት ጓጉተናል። እንዴት ነበር የአውሮፓ ቱራችሁ?
መቼም እጅግ በጣም የተዋጣ ነበረ። እንደሰማችሁት ፍራንክፈርት፣ በርሊን፣ አምስተርዳም እና ኦሲ ኖርዌይ፣ በርገን የተለያዩ ከተሞች ውስጥ ሰርተናል። ከጥሩነቱ የተነሳ ተመልካቹም እየጎረፈ እየመጣ አንዳንዱ ከተማ በድጋሚ ሁለት ጊዜ መስራት እድልም አጋጥሞናል። አሁንም እንግዲህ ስቶክሆልም ስዊድን ይሄንኑ ነው የምንጠብቀው። ተመልካቾቻችንንም አደራ ምንለው በደመቀ ሁኔታ የምትወዷቸውን ትልልቅ አንጋፋ እውቅ ባለሙያዎች የምታዩበት፣ የሀገራችሁን ታሪክና ባህል የምትማሩበት፣ በእውነት ከልብ ከልብ ተደስታችሁ የምትሄዱበት ዝግጅት ነው ይዘን የመጣነውና እንዳትቀሩ ጋብዛለሁ ነው ምለው ተመልካቹ።
እንግዲህ እኛም በዚህ አጋጣሚ በሬዲዮናችን እናስተላልፈው መልእክት ያው ሁሉም ዛሬ ከሰዓት ፕሮግራሙ በስቶኮልም ሃሎ እንደ ፎልኬቶስ እንዲያረግና ይሄንን የመሰለ መልካም አጋጣሚ እንዲጠቀም ለትውልድም የሚያተርፍ ታሪካዊና አስተማሪ ሆነውን መድረክ ቲያትር በዚህ አጋጣሚ እንዲያገብጃችን ነው እናረጋው። እንግዲህ እኛም በአካል ተገኝተን ስራችሁን እስከምናይ ጓጉቶናል። በድጋሚ እንኳን በሰላም መጣችሁልን እንላለን።
በድጋሚ እንኳን ደህና ቆያችሁኝ። እናንተም በዚህ በሚዲያው በኩል ላደረጋችሁልን ትብብር ህዝቡ እንዲሰማ በቅስቀሳ በኩል ለምትሰሩት ስራ ሌሎችም ደግሞ በኮሚቴ አባልነት በግለሰብም በድርጅትም ገብተው ይሄንን ቲያትር እዚህ ከተማ እንዲመጣ ስላደረጉ ከልብ እያመሰገንን የሚቀረው ድግሱን የሚቆመቁመው ተመልካች ነው። እዛው እንገናኛለን። እግዚአብሔር ይስጥልኝ።
አዎ እንግዲህ ምናልባት ማስተላለፍን ፈልጉ መልክ ካለ በዚህ አጋጣሚ ከተገኙ በተጨማሪ
ዋው ከተገኙ በተጨማሪ የምለው ነገር የለኝም። ለምን አዳራሽ ውስጥ የምንላቸው ነገር አዳራሽ ውስጥ ነው ያለው ሳይከፍሉ እንዳልላቸው በየቆ ነው።
ያው እንግዲህ ፈረሱም ነው ሜዲያውም ነው እንግዲህ ሰዓቱን ጠብቀን እናንተ እናገኛችኋለን። መልካም ቆይታ ይሁንላችሁ።
እሺ እግዚአብሔር ይስጥልኝ። እኔ ይታሽ
እንግዲህ አድማጮቻችን የኢትዮጵያ ድምጽ ሬዲዮ ስካውን የነበሩትን ዝግጅቶች በቀጥታ ወደ እናንተ ሲያስተላልፍ ነበር። ስለሰጣችሁን ገንቢ የሆነ አስተያየቶች በስልክ መስመራችን ላይ እኛም ከልብ እናመሰግናለን። የዛሬው የዝግጅቱ አቅራቢዎች እኔ ዘውዱ እና
እኔ መብራቱ።
መልካም ሰንበት እያልን እንሰናበታለን።
Ya tu, ti la na sa gori, to kana ta ken, ko tis ter, mo ni na la la.